Academies Radio Tabiano. Yeah. በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርትዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ያለው የለውጥ ጉዞ 90% የሚሆነውን ኢትዮጵያዊ የተስፋ ጭላንጭል በመስጠት ህዝባችንና ሀገራችን ወደ ጥሩ ዘመን ልታመራ እርምጃ ጀምራለች በማለት አስደስቶት ነበር ማለት ማጋነን አይሆንም። በእስር ቤት ማቅቁ የነበሩ በአስር ሺዎች የሚቆጠሩ የፖለቲካና የህሊና እስረኞች መፈታት፣ የተቃዋሚ የፖለቲካ ድርጅቶች ወደ አገር ቤት ገብቶ በሰላም ለመታገል እንዲችሉ መፍቀድና እነሱም በዚህ እምነት አድሮባቸው ወደ አገር ቤት መግባት፣ ከ27 ዓመት በላይ በስልጣን ላይ ሆኖ ህዝቡን በዘር በቋንቋና በሃይማኖት በመከፋፈል የራሱን ብሔር የበላይነት አንግሶ ሌላውን የኢትዮጵያ ህዝብ እንደ ባሪያ ለመግዛት ይሰራ የነበረው የወያኔ አገዛዝ በመጠኑም ቢሆን መደርመስና ከአዲስ አበባ ወጥቶ መቀሌ እንዲመሽግ መደረግ፣ ብሎም በነጻነት ሐሳብን መግለጽና በመጠኑም ቢሆን የነጻነት አየር መተንፈስ መቻል ኢትዮጵያችን የሰላሙና የድገቱን ጎዳና በመሪዎቿ በአብይ በለማ በገዱና በደመቀ መኮንን ጀምረዋለች በሚልምነት የኢትዮጵያ ህዝብ የአብይን የመደመር ጥሪ ያለምንም ማመንታት ሙሉ ለሙሉ ተቀብሎ የተስፋ ስንቁን ሰንቆ ጉዞ ጀምሮ ነበር። ሆኖም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየተካሄዱ ያሉት አንዳንድ ድርጊቶች እጅግ አሰቃቂና ከስጋና ከደም በፈጣሪ አምሳል የተፈጠረ የሰው ልጅ እሱን በመሰለው ሌላ ፍጥረት ሊያደርሰውና ሊፈጽመው ቀርቶ ሊያስያስበው የሚዘገንን በመሆኑና በተለይም ይህ አሰቃቂ እርምጃ ሲፈጸምም ሆነ ከተፈጸመ በኋላ በመንግስት ባለስልጣናት በኩል የሚሰጠው መግለጫና የሚወሰደው እርምጃ ሀገሬ ውስጥ ለውጥ መምጣት ጀምሯል ካብይ ጎን እቆማለሁ ያለውን ወገን ተስፋስ ቆርጦ አንገቱን እንዲደፋ ያስደረገው ነው። በተለይም አሁን በተለያዩ ሚዲያዎች በተንቀሳቃሽ ምስል የሚወጡትና የሚታዩት ጉዳት የደረሰባቸው ሰዎች የሚሰጡት የቃል ምስክርነት ለተመለከተና ላዳመጠ ኢትዮጵያዊ ሰው ባገሩ ሰው በቀየው ሰው በወንዙ ሰው በቤቱ እንዲህ አይነት አሰቃቂ ወንጀል ሲፈጸምበት እህት እናት የምትሆነው ሴት ልጅ በኃይል ተደፍራ ስትገደል፣ ባል ሚስቱንና ልጆቹ ፊት በድንጋይ ሲደበደብና ሲገደል፣ አንገቱ በካራ ሲቆረጥ፣ በብዙ 10 ሺዎች የሚቆጠሩ በገፍ ሲፈናቀሉና ሲሰደዱ፣ አገር አስተዳድራለሁ የሚል መንግስት ህግና ፖሊስ ይህን አሰቃቂ ወንጀል ማስቆምና ወንጀል የሰራውን ለህግ ማቅረብ ካልቻለ እንዴት ተደርጎ ነው ህዝብ መንግስት አለኝ ብሎ እምነት ሊያድርበት የሚችለው? የማንኛውም መንግስት የመጀመሪያ ተግባሩ መሆን ያለበት የህዝቡን ሰላምና ደህንነት ማስጠበቅ መሆኑ እየታወቀ ተደራጅተውም ይሁን ሳይደራጁ ወንጀለኞች በህዝብ ላይ እንደዚህ አይነት ወንጀል ሲሰሩና ህዝብ መንግስትና ፖሊስን ድረሱልኝ ሲል እንዳላየና እንዳልሰማ የሚሆን መንግስትና ፖሊስ ከወንጀለኞቹ ጋር ላለመተባበሩ ምን ማስረጃ አለ? አንዳንድ ተንቀሳቃሽ ፊልሞች እንደሚያሳዩትማ አንዳንድ የፖሊስ አባላት ዱላ ይዘው ወንጀሉን ከሚፈጽሙት መንጋዎች ጋራ በመተባበር ጥቃት እየደረሰበት ያለውን ህዝብ ሲያባረሩና ሲያሳድዱ ታይቷል። እንደዚህ አይነቱ ድርጊት ህዝብ በአብይና በለማ ብሎም በመንግስት ላይ ያለውን አመኔታ እንዲያጣ ሊያደርጉት እንደሚችሉ ለመገመት ነብይ መሆንን አይጠይቅም። በተለይም አንዳንድ ጉዳዩ የሚመለከታቸው ያከባበዩ የፖሊስ አዛዦች ለምን ይሄ ሁሉ ህዝብ ሲገደልና ሲቆስል በብዙ አስር ሺዎች ሲፈናቀሉ ቶሎ አልደረሳችሁላቸውም ለሚለው ጥያቄ በሚዲያ ቀርበው ሲመልሱ አከባቢው አባጣ ጎርባጣ በመሆኑ እንደልባችን መንቀሳቀስ አልቻልንም ብለው ሲመልሱ መስማቱ ለህሊና ይሰቀጥጣል። እንደዚህ አይነት ባለስልጣኖች ከህግ ፊት የማይቀርቡበት አንዳችም ምክንያት አይታየንም። የህግ የበላይነት ካለና የህግ የበላይነት የሚከበር ከሆነ ማለታችን ነው። የነዚህ ባለስልጣናት ኃላፊነት የህዝብን ሰላምና ጸጥታ ማስከበር እስከሆነ ድረስና የዶክተር አብይ መንግስት ለሾማቸው የፖሊስና የጸጥታ ባለስልጣናት የሰጠው ኃላፊነት በመጀመሪያ ደረጃ የህዝብንና የሀገሬን ሰላምና ጸጥታ ማስጠበቅ ነው ብሎ እስካመንን ድረስ እነዚህ የፖሊስና የጸጥታ ሹማምንት አካባቢው አባጣ ጎርባጣ ስለሆነ ወይም ሌላ የናቴ መቀነት አደናቀፈኝ የሚመስል ምክንያት መስጠት ከወንጀለኛ ተባባሪነት አያድናቸው። አሁንም ግን ይህ ሊሆን የሚችለው የዶክተር አብይ መንግስት እነዚህን የጸጥታ ባለስልጣኖች ስልጣን ላይ ማውጣት ብቻ ሳይሆን ስልጣኑን ተጠቅሞ በህጋዊ መንገድ ወንጀል ሲሰሩና የተሰጣቸውን ግዳጅ በትክክሉ መወጣት የማይችሉና የማይፈልጉ ከሆነ ማውረድና ከህግ ፊት ማቅረብ ሲችል ብቻ ነው። አለበለዚያ ግን እነዚህ የጸጥታ ሹሞችና አባላት በአብይ መንግስት የማይመሩ ከሆነና ከጥቂት ጊዜ በፊት ጃዋር መሐመድ ለአንድ የቴሌቪዥን ጋዜጠኛ መግለጫ ሲሰጥ እንዳለው ኢትዮጵያ ውስጥ ሁለት መንግስት ነው ያለው አንዱ የዶክተር አብይ ሌላው የቄሮ መንግስት እንዳለው እነዚህን የጸጥታ ሹሞችና አባላት ሌላው መንግስት የሚያዛቸውና የሚቆጣጥራቸው መመሪያም የሚሰጣቸው ከሆነ በአንድ ሀገር ውስጥ ሁለት መንግስት አዛዥ ተናዛዥ ሆኖ ችግሩ የከፋ ይሆንና መፍትሄውም በዛው መጠን የከፋና የከረፋ ይሆናል። ሴትዮዋ ልጃቸው በመጀመሪያ እንቁላልና ዶሮ እየሰረቀ ሲያመጣ ለሳቸው ለጊዜው ስለተቀማቸው ዝም ሲሉት ቀጥሎም በግ ሰርቆ ሲያመጣ አበጀህ ሲሉት ብሎም በሬ ዘርፎ ሲመጣ አበጀህ ልጄ ሲሉት በመጨረሻ ነፍጥ ይዞ ህዝብ እየገደለ ሲዘርፍ ተይዞ በሞት ቅጣት ተፈርዶበት በስቅላት ሲቀጣ እርር ብለው ሲያለቅሱ ያየው ልጅ እማዬ ዛሬ እንኳን ነበርም ያን ጊዜ እንቁላልና ገና ከመጀመሪያው ዶሮ ሲሰርቅ ተው ብትኝ ይሻል ነበር ያለው። ኢትዮጵያ ውስጥ አሁን ያለው ሁኔታ ካሁኑ በደንብ ውይይት ተደርጎበት ነገሩ ካልተገታ ለጊዜው የዚህ ሴራና ተንኮል ጠንሳሾች ሰው በመግደላቸውና ህዝብ በማፈናቀላቸው ተደስተው ጮቤ ቢረግጡምና አትንኩን አትናገሩን ቢሉ ነገሩ ተባብሶ ከቀጠለ ይሄ እሳት ተቀጣጥሎ እነሱንም ከመፍጀት አልፎ ለህዝባችንና ለሀገራችን እልቂትን እንደሚያመጣ መገመት ያቃተው ካለ ከታሪክ መማር የማይችልና አዝሮ ማየት የማይችል ድብን ያለ ሙትቻ ብቻ ነው። ትናንት የሩዋንዳ የዘር ጭፍጨፋ ሚሊዮን የሚቆጠሩ ሰዎችን ቅርጥፍ አድርጎ መብላቱን አይተንና ሰምተን በእርስ በርስ ግጭትና ጦርነት ሶማሊያ፣ የደቡብ ሱዳን፣ ሶሪያ፣ ኢራቅ፣ ሊቢያ ወዘተርፈ ዛሬ በምን ሁኔታ ላይ እንዳሉ እያየንና እየተመለከትን ወርደን ዘቅተን እኛኑ ራሳችንን አርደንና ገድለን አካኪ ዘራፍ ማለት ከአውሬ የባሰ አውሬ ነው የሚያስደርገን። አውሬ እንኳን የሚገድለው ሲርበውና ምግብ ሲያጣ ብቻ ነው። አንዳንድ የዜና በተለይም የሀገር ቤት ዘጋቢዎች ሰሞኑን ቡራዩ ላይ የተደረገውን ወንጀል ግጭት እያሉ ሲዘግቡ ተመልክተናል። በእኛ እምነት ግጭት ማለት የሚቻለው ሁለት ቢያንስ በመጠኑም ቢሆን ተመጣጣኝ የሆኑ ኃይሎች ሲጣሉና ተፎካክረው አንዱ አንዱን ለመቆጣጠርና በቁጥጥር ስር ለማድረግ ወይም ለማሸነፍ በሚያደርጉት ትግል ጠብ ሲፈጠር ነው። ቡራዩ የተደረገውን ወንጀል ከግጭት የሚለየው አንዳንድ የተደራጁም ሆነ ያልተደራጁ ወንበዴዎች ዓለም ሰላም ብሎ በሚኖር ህዝብ ላይ ቤት እየሰበሩ ገብተው የፈጸሙት ወንጀል ነው። ይህ ያንድ ወገን ወንጀል እንጂ ሁለት ተፎካካሪ ኃይሎች ያደረጉት ትንቅንቅ አይደለም። ስለዚህም ግጭት መባሉ ስህተት ነው። ለኢትዮጵያ ሬዲዮ ለኢትዮጵያ ድምጽ ሬዲዮ ባሁን ጊዜ እጅግ አሳሳቢ ሆኖ የሚታየው እንደዚህ አይነት ወንጀሎች በተደጋጋሚ ሲፈጸሙ ከመንግስት በኩል የሚወሰድ ምንም እርምጃ አለመኖሩና ወንጀለኞቹ ለህግ አለመቅረባቸው ነው። ይህ ደግሞ ባጀማመሩ ወደን እንደግፈዋለን ያልነውን ያብይን መንግስት እምነት እንዳናጣበት እጅጉን ያሳስበናል ያስፈራናል። ከዚህ በፊት ኢትዮጵያዊ በሀገሩ ከነነብሱ ተዘቅዝቆ ሲሰቀል ያ ሁሉ ህዝብ ፖሊስም ጭምር እየተመለከተ ወንጀለኛው ወይም ወንጀለኞቹ ለህግ አልቀረቡም። ኢንጂነር ስመኘው በጠራራ ፀሐይ በርዕሰ ከተማዋ መዲናዋ በጥይት ተገሎ ሲሞት ምንም ወንጀለኛ የተባለ የለም፣ የተጣራም ግልጽ ነገር የለም። በሚሊዮን የሚቆጠሩ የኦሮሞ ወገኖቻችን ሲፈናቀሉ ኢትዮጵያዊ ወገኑ ተሰባስቦ ካደረገው እርዳታ ውጪ በመንግስት በኩል ይህን ወንጀል የፈጸሙትን ህግ ፊት ማቅረብን በተመለከተ ከሶማሊያው ክልል ፕሬዝዳንት መታሰር በስተቀር ሌሎቹ ተባባሪዎቹ ፍርድ አልቀረቡም። ፕሬዝዳንቱም ቢሆን በክብር ታጅቦ ታስሮ ከመቀመጡ በስተቀር ሌላ ስለ ህግ ሂደቱ ቄሱም ዝም መጽሐፉም ዝም ነው። ወገኖቻችን በጅግጅጋ ሲገደሉና የሃይማኖት አባት በክርስቲያኖች ተቃጥለው እንዲሞቱ ሲደረግ ወንጀሉን የፈጸሙት በሰላም መሳሪያቸውን ይዘው ዘወር እንዲሉ ከማድረግ ውጪ ህግን በተመለከተ የተፈጸመ ምንም የለም። ሰሞኑን በአዲስ አበባ ዙሪያ ተመሳሳይ ግድያና ወንጀል ሲፈጸም ዜጎች ከቤታቸው ሲፈናቀሉ በህግ በኩል የተወሰደውና የሚወሰደው እርምጃ በህግ የበላይነትና በመንግስት የህዝብ ተቆርቋሪነት ላይ ከባድ ጥርጣሬን አስከትሏል። መንግስት የህዝብን ሰላምና ጸጥታ አስከባሪ እንጂ ህዝብ ሲገደልና ሲፈናቀል ለቅሶ ደራሽና ከንፈር መጣጭ መሆን ማቆም አለበት። በዶክተር አብይና በትግል ጓዶቻቸው በለማ በገዱና በደመቀ እምነታችንን ማጣት አንፈልግም። እምነታችን እንዲጠናከር እንፈልጋለን። ምክንያቱም ጅምራችሁ እጅግ ማለፊያ ነውና ይህን ማለፊያ የሆነ ጅምራችሁን ትታችሁ ሌላ አቋም ተራምዳላችሁ የሚል እምነት የለንም። ሆኖም ግን በእናንተ ላይ ያለን እምነት እንዳይሸረሸርብን የመንግስት ዋናው ተግባር የሆነውን የህዝቡን ሰላምና ጸጥታ ማስከበርና ያለምንም ፍርሃትና መሳቀቅ በሀገሩ በነጻ ተንቀሳቅሶ ሀብት ማፍራት መቻሉንና መኖር መቻሉን በህግ አስከብሩልን። የኃይል ችግር አለብን ካላችሁ በየጊዜው የአፍሪካን ሰላም ለማስጠበቅ እየተባለ ከኢትዮጵያ ውጭ የሚላከውንና የሚዋደቀውን የኢትዮጵያ ጦር መልሱና የሀገሩን ሰላም እንዲጠብቅ አስደርጉ። ከዚያም አልፎ ከእንግዲህ ከህዝብ ዕውቅና ውጪ በድብቅ የቤተ መንግስት ፖለቲካ አይካሄድም ባላችሁት መሰረት ችግር ካላችሁ ችግራችሁን ለህዝቡ አዋዩት፣ ከጎናችሁ ይቆማል። የኢትዮጵያ ድምጽ ሬዲዮም የጀመራችሁትን እና የተነሳችሁበትን አቋም ሳትቀይሩና ሳትቀለብሱ ከቀጠላችሁ ለትግላችሁ የሚያስፈልገውንና የሚችለውን ያቅሙን ትንሽም ብትሆን የሞራልና የዲፕሎማሲ ድጋፍ ምንም በድጋሚ ትንሽም ቢሆን ከማድረግ ወደ ኋላ አይልም። የራስን ሆነ መውደድና ይቅርታ የራስን የሆነ መውደድና ማክበር ያለና መኖሩ ተገቢም ቢሆንም የራስን መውደድና ማክበር ምንም ጥፋት እንደሌለበት ሁሉ የሌላውን ማጥላላትና ማንቋሸሽ አልፎ ተርፎ የራስን በሌላ ላይ ለመጫን መሞከር ትርፉ ጥላቻን ማትረፍና ሊወጡት የማይችሉት ቅራኔ ውስጥ መግባት ነው። አንድ ሰው የራሱን እናት ምንም 10 ጊዜ መጥፎና ክፉና አስቀያሚ ብትሆንም ደግ ጥሩና ውብ መሆኗን መናገሩና መመስከሩ ጥፋትም ወንጀልም አይደለም። ጥፋትና ወንጀል የሚሆነው ያ ግለሰብ የሌላውን እናት ሲያጥላላና ከሱ እናት ያነሰች አስቀያሚና ክፉ ነች ማለት ሲጀምር ነው። የኔ ወገን ነው የሚለውን የሚወደውን ያህል ሌላውም ሰው የኔ ወገን ነው የሚለውን እንደሚወድ ሊረዳ ይገባዋል። ዘረኝነት ጥምብና ግም ነው። ዘረኝነት ጥምብና ግም የሚሆነው የኔ ወገን ለሚሉት መብት ስለቆሙና ስለተከራከሩ ሳይሆን የሌላውን ወገን መብትና ህልውና መቃወምና መጋፋት ሲጀመር ነው። ዘረኝነት ጥምባቱና ግማቱ ሀገርና ህዝብ ማጥፋት የሚጀምረው የራስን ወገን ስለወደዱና ለራስ ወገን ለሚሉት ስለቆሙ ሳይሆን የራስን ወገን ውድቀትና ድካም በሌላው ወገን በማሳበብ የሌላውን ወገን ህልውና ለማጥፋት መንቀሳቀስ ሲጀመር ነው። የናዚስቶች ዘረኛነት ጥምባቱና ግማቱ የተገለጸው የአሪያን ዘር ከሁሉ በላይ ነው ከማለት አልፈው ለኛ ዘር የኢኮኖሚ ውድቀት ምክንያት የሆኑት አይሁዶች ናቸው ብለው በመነሳት አይሁዶችንና አሪያን ያልሆኑትን ሌሎች ዘሮች በሙሉ ለማጥፋት በተነሱበትና በመጨረሻም ጦርነት ከፍተው የአውሮፓውን 80 ሚሊዮን ህዝብ ለመቃብር ዳርገው ራሳቸውም አብረው የተቀበሩ እለት ነው። ዘረኛ ለመሆን ዕውቀትና ትምህርት አይጠይቅም። ዘረኞች በአብዛኛው በራሳቸው እምነት የለላቸው በትንሽነትና በዝቅተኝነት ኮምፕሌክስ ከልጅነታቸው ጀምሮ የተሰቃዩ ያደጉ የሰው ትንሾች ናቸው። ዘረኞች የሌላውን በማጥላላትና የሌላውን በማሳነስ ብሎም በማጥፋት የራሳቸውን ትልቅነት ከፍ አድርጎ ለማሳየት የሚሞክሩ በሌላው ውድቀት የራሳቸውን ስብና ሰማይ ለመስቀል የሚታገሉ እኩይ ፍጥረቶች ናቸው። የዲሞክራቲክ አክቲቪስቱ ገረሱ ቱፋ እንዳለው ኢትዮጵያ በእኛ ዘመን አልተፈጠረችም፣ በእኛ ዘመንም አትጠፋም። ሀገራችንን ገና ብዙ ችግሮች ሊገጥሟት ይችላሉ። ከዚህ በፊትም ከዚህ የከፉ ችግሮች ገጥመዋት ባያት ቅድማቶቻችን ትግልና ያቋም ጽናት ችግሮቿን ሁሉ አሸንፋ እዚህ ደርሳለች። ወደፊትም በእኛ ትግልና የመንፈስና ያቋም ጽናት ኢትዮጵያችን ትኖራለች። ዛሬ አገራችንን የገጠማት ችግር የኢትዮጵያ መጨረሻው አርማጌዶን መስሎ የሚታያቸው እና ይህም የኢትዮጵያ አርማጌዶን እውን እንዲሆን የሚመኙ በምኞት ብቻ እንደሚቀሩ ቅንጣት ተረታራ አይኖረንም። የሚያሳስበን የኢትዮጵያ አርማጌዶን ይመጣል ብለን ሳይሆን ይህ የማይሳካው የነዚህ የጥፋት መሳፍንቶች አርማጌዶን እስከሚከሽፍ ድረስ በመሃል ሊጠፋ የሚችለው የሰው ልጅ ነፍስ ነው። እነዚህ የኢትዮጵያን ውርቀት የሚመኙ የጥፋትና የጨለማ መሳፍንት ከታሪክ መማር ቢችሉና ትንሽ የማሰብና የማገናዘብ ችሎታ ቢኖራቸው ይቺ የጋራችን የሆነችው ኢትዮጵያ ጥፋቷን የሚመኙትን በየጊዜው የሚነሱ ጠላቶቿን ዶጋመዳ አድርጋ እስካሁንም አለች፣ ወደፊትም ትኖራለች። በአንድ ዘመን ጠላቶቿ የነበሩትም በብዙ መቶ ሺህ የሚቆጠር ህዝቦቻቸውን ለሞት ካደረጉ በኋላ በመጨረሻ በሰላምና በፍቅር ተባብሮ ከኢትዮጵያ ጋር ለመኖር የሚመርጡ መሆናቸውን በታሪክ ብቻ ሳይሆን በአይናችንም እያየነው ነው። ሰላም ፍቅርና አንድነት ለህዝባችን አብዝቶ ይስጥልን። ፈጣሪ ኢትዮጵያን ይጠብቅ። በድጋሚ ጤና ይስጥልን ይያልን ውድ አልማጮቻችንን እነሆ ሳምንታዊ የሁድ ፕሮግራማችን ጊዜውን ተብቆ ጀምሯል። እንግዲህ በዛሬው ፕሮግራማችን ትንሽ ለየት የሚያደርገው ብዙ የኢትዮጵያ ድምጽ ሬዲዮ አልማጮችና ሌሎች ወዳጆቻችን በሬዲዮኑ ገጽ ላይ በባይበር በስልክም እየደዋወሉ የሰሞኑን የኢትዮጵያን ሁኔታ በመወያየት እንፈልጋለን። አንዳንዶቹ እንደውም እርዳታ የሚያስፈልግ ከሆነ እንዴት እንደምንረዳ መወያየት እንፈልጋለን ስላሉ የኢትዮጵያ ድምጽ ሬዲዮ ደግሞ ዋናው ዓላማው የህዝብን ጥያቄ ማሟላት በተሻለ መጠን ስለሆነ በዛሬው እለት ፕሮግራማችንን ለህዝብ በስልክ በመክፈት አስተያየታቸውን በተቻለ መጠን ገንቢ የሆኑ ሐሳቦችን ስህተቶችን ስህተት ማለት መቻል አለበት። ነገር ግን ቅራኔን የሚፈጥር ልዩነትን የሚፈጥሩ አጸያፊ የሆኑ አላግባብ ጥቅም የሌላቸው ቃላቶችን እንቆጠብ ብለን ጥሩ የሆኑ ገንቢ የሆኑ ለኢትዮጵያ ለህዝቡም የሚጠቅሙ ናቸው ምንላቸውን ሐሳቦች ብንወረውር ጥሩ ነው እንላለን። የስልክ መስመራችንን ከጥቂት ደቂቃዎች በኋላ እንከፍታለን። የስልክ ቁጥራችን 0819100 ነው። ሐሳባችሁን አስተያየታችሁን ምን ይደረግ ምን መሆን አለበት የሚለውን እርዳታም ያላችሁኝ ያላችሁ እንገባለን ያላችሁም አላችሁ እንግዲህ ስንከፍት በቃላችሁን ተብቃችሁ ሐሳባችሁን እንድትካፍሉ ለኢትዮጵያኖች ወገኖቻችሁ እንላለን። ስቱዲያችን ውስጥ አንድ ጸጉረ ሉጫ ማነው ጸጉረ ምንድነው ባለው ጸጉረ
ልውጥ
ጸጉረ ልውጥ እንግዳ አለን። ወለላይ ይባላል። አብዛኛው ኢትዮጵያዊ ወለላይ ነው የሚለው። ወለላይ ከኛ ጋር ይገኛል። በዛሬው ዕለት አንዲት መጻፍ በቅርብ ያሳትማል። ያችን መጻፍ በተመለከተ ከሱ ጋራ መብራቱ ውይይት ያደርጋል። የኔ ሽበት ነው መሰለኝ። የኔ ሽበት እንግዲህ አንተን ሽበት እንዴት እንደሆነ እዚሁ አጠራ አርገት ነግረና አለ መቼ እና በምን አይነት ሁኔታ እንደሆነ ከመብራቱ ጋራ ውይይት ያደርጋሉ። ከዛ በተረፈ እንግዲህ እንዳልኩት የዛሬው ፕሮግራማችን በአብዛኛው የሚያደላው እናንተ ጋር ያለውን ውይይት በተመለከተ ነው። በድጋሚ ገልጸዋለሁ 0819100 ደውሉ። በረከት እንግዲህ ተወዳጁ በረከት ይኸው የአዲሱን አመት በዛሬ ይጀምራል መሰለኝ።
አዎ እንግዲህ ብሩክ በረከት የመዝናኛ ፕሮግራም ከዛሬ ጀምሮ በተከታታይ ይቀርባል።
ልትነግረን ትችላለህ ምን እንደሆነ?
አሁን እንግዲህ ያው በኤርትራና በኢትዮጵያ ዙሪያ ያለ ጉዳይን በተመለከተ ነው።
አዝናኝ ነው
ተስፋ አለኝ። ምንም ትምርትም ሰጪ የሆነ አንተ
በጣም ጥሩ። እንግዲህ ስልካችን እየጮኸ ነው መቀበል እንጀምራለን ከጥቂት ደቂቃ በኋላ። ለማንኛውም ግን ፕሮግራማችንን በሙዚቃ ለመግቢያ ያህል እንጀምር አይመስልም መብራቱ?
እንዴታ
Yeah. የፊታችን ሰኞ ለገበያ ከሚቀርበው መጽሐፍ የተወሰደ ነው። ይህም የዚህ መጽሐፍ ደራሲ አፈንዲ ሙጠቂ ይባላል። ታዋቂው ኤትኖግራፊክ ሪሰርቸር እና ጸሐፊ ነው። ይህ በአሁን በኢትዮጵያና በኤርትራ መካከል የተገኘውን ሰላም የሰላምና አንድነት የበለጠ የሚያጠናክር የህዝብ ለህዝብ ስራ ሆኖ የታየ መጽሐፍ ነው እና አፈንዲም ጠቂ ከዚህ በፊት ኡመተ ፈናን ኡመተ ቀሽቲ ድሬዳዋ የሚል ቆንጆ መጽሐፍ ያሳተመ ጎበዝ ጸሐፊ ነው። ለዛሬ የኤርትራ ህልም ከተሰኘ መጽሐፉ ላይ የቢኒያመር ወጣት የተሰኘውን ይዘንላችሁን ቀርባለን። የቢኒያመር ወጣት ብዙ ኢትዮጵያውያን እናስታውሰው ጸውረ ጥቅልሉና ጥርሰ በረዶ ወጣት ማን ነው የሚለውን ምርምር ያደረገበት ነው። ከፕሮግራማችን ጋር ሁሌም እንደምታደርጉት አብራችሁን ቆዩ። የኤርትራ ህል የቢኒያመሩ ወጣት ኤርትራ አሁን ባላት አከፋፈል መሰረት ምራባይ ክፍሏ ጋሽባርካ ይባላል። ጋሽባርካ በተባለው ዞን ስር የተቃወተው አከረን የጋሽባርካ ዞን ኩናማ ናራና ህዳሪብ የሚባሉ ብሔረሰቦች መኖሪያ የዞን ዋንኛ ህዝብ ግን ትግራይ ይባላል። የኤርትራ ብሔረሰቦች መካከል ህዝብ ብዛቱ ከብሔረ ትግርኛ ቀጥሎ ሁለተኛ ደረጃ ላይ የሚገኝ ይህ የትግራይ ብሔረሰብ በብዙ የዓለም ክፍሎች ከፍተኛ ዝና ለመጎናጸፍ የቻለው ኤርትራዩ ከዚህ ህዝብ ነው የተወለደው። እርሱም ለኛ በጣም ቅርብ ሆኖ የኖረው ሳቂታው የቢኒያመር ወጣት ነው። የቢኒያመር ወጣት ለብዙ ዓመት አነጋጋሪ ሆኖ ዘልቋል። ወጣቱ የበርካታዎች መነጋገሪያ ለመሆን የበቃው ፖስተሩ የሚታወቅ ወቀውን ያህል ማንነቱ በደንብ ስለማይታወቅ በዚህም የተነሳ እርሱን የሚመለከቱ የተለያዩ ታሪኮች ተፈጥሯል። ለምሳሌ አንዳንድ ሰዎች ክረስት የሚባል ታዋቂ አሜሪካ የጥርስ ብሩሽ አምራች ኩባንያ ማስታወቂያ ላይ ያሰራው ወደ ኒውዮርክ ወስዶታል ይላሉ። የተወሰኑት ደግሞ አንዲት ፈረንሳዊት ሀብታም የወጣቱን ፎቶግራፍ ስታይ በውበቱ ተማረከችና እስከ መኖሪያው ድረስ መጥታ አግብታ ወደ ፓሪስ ወሰደችው ሲሉ ይሰማል። ከዚህ ተቃራኒ የሆነ ተረት መሳይ ታሪክ የነገረኝ ሰው ገጥሞኛል። እነዚህ ሰዎች የነገሩኝ ተረት የሚከተለው ወጣቱ ጥብቅ ባህል ከሚከተል ቤተሰብ ነው የተወለደው። ቤተሰቡ ሳይፈቅድለት ነው ፎቶን የተነሳው። ታዲያ አንድ ቀን አባቱ ወደ ተሰነይ ሲመጣ ከተማው በልጁ ፎቶግራፍ ተወራ አገኘት። በዚህም አባት ተናደደና ወደ ቤቱ ሄዶ ልጁን ገደለው። እንግዲህ ሁሉም በየራሱ መላምት ነው የሚወረውረው ማለት ነው። ታሪኩ በደንብ ያልተዘገበለት ሰው እንዲህ የፈጠራ ታሪኮች ሰለባ ይሆናል። ባለፉት ጥቂት ዓመታት ባደረኩት ፍተሻ እንደተረዳሁት የወጣቱን ፎቶግራፍ ያነሳው ለአሜሪካ ናሽናል ጂኦግራፊ ሶሳይቲ ሰራ የነበረ ጀምስ ብሌር የሚባል የፎቶ ጋዜጠኛ። ብሌር ፎቶግራፉን ያነሳው እንደ አውሮፓውያን አቆጣጠር በ1965 በያኔዋ ሰሜን ምዕራብ ኢትዮጵያ በአሁኗ ኤርትራ ምዕራባዊ ክፍል በሚገኝ የተሰኔ ከተማ አቅራቢያ ነው። ወጣቱ የቢኒያመር ጎሳ ተወላጅ ስለመሆኑ በናሽናል ጂኦግራፊ መጽሔት ላይ ተገልጾ ነበር። በድረገጹም ላይ ይገኛል። የሚገርመው ታዲያ ብሌር ፎቶውን ባነሳበት ወቅት አንድ ታዋቂ ኢትዮጵያዊ አብሮት የነበረ መሆኑ። ይህ ኢትዮጵያዊ ለ20 ዓመታት ያህል በጀርመን ድምጽ ሬዲዮ ዶቼ ቬሌ ውስጥ ሲያስገመግም በኖረው ድምጹ የምናውቀው ተወዳጁ ጋዜጠኛ ጌታቸው ደስታ። ጌታቸው ደስታ በሐምሌ ወር 2009 ኢትዮጵያን ኦብዘርቨር ከተሰኘ የእንግሊዘኛ ድረገጽ ጋር ባደረገው ቃለ ምልልስ የወጣቱ ፎቶግራፍ የተነሳበትን ኩነት እንዲህ በማለት ተርኮታል። ቀዳማዊ ኃይለ ሥላሴ እንደ አውሮፓውያን አቆጣጠር በ1963 አሜሪካን በጎበኙበት ወቅት አንድ የናሽናል ጂኦግራፊ መጽሔት የጉዞ ቡድን ወደ ኢትዮጵያ መጥቶ ጥናታዊ ዘገባ ለመስራት እንዲፈቀድለት ጠየቃቸው። እርሳቸውም ሐሳቡን በደስታ ተቀበሉት። በዚህም መሰረት ቡድኑ በ1965 ወደ ኢትዮጵያ መጣ። እኔ በዚያን ጊዜ የማስታወቂያ ሚኒስቴር ሰራተኛ ነበርኩ። ታዲያ አለቃዎቼ ከቡድኑ አባላት ጋር ተጉዤ በአስተርጓሚነትና በአስጎብኝነት እንድረዳቸው አዘዙኝ። እኔም ከቡድኑ ጋር ተቀላቅዬ ወደ ሰሜን ኢትዮጵያ ተጓዝኩ። ጉዞአችንን ያከናወነው በጊዜው እጅግ ዘመናዊ ሞዴል ናቸው በተባለላቸው የላንድ ሮቨር መኪናዎች ያንዳንዱ መኪና ማቀዝቀዣም ነበረው። የጉዞ ቡድኑ በያዘው ፕሮግራም መሰረት ላሊበላን፣ ጎንደርን፣ አክሱምንና ምጽዋን ጎበኘ። ከዚያም አስመራ ጀምሮ እስከ ተሰነይ ያለውን ክልል ለመጎብኘት ሄደ። በጉዞአችን ላይ ሳለን በአቆራዳትና በተሰነይ መካከል በርከት ያሉ ግመል ጠባቂዎች አጋጠሙ። ይሳቅታ ወጣት ከነርሱ ጋር ነበረ። የፎቶ ጋዜጠኛው ብሌር በወጣቱ አስተያየት ተማረከና ፎቶ ያነሳው ጀመረ። ብዙ ፎቶግራፎች አነሳ። ያንዳንዱ ፎቶ ሲያነሳው በአድናቆት አታይም እንዴ ይለኝ ነበር። በስተመጨረሻ ግን ልጁ ተቆጣ። እኔም ቶሎ ብዬ ኮካኮላ ሰጠሁት። ልጁም ወደ አፉ ወሰደውና በአንድ ትንፋሽ ጠጣው። ከዚያም በከፍተኛ ድምፅ አጋሳ። በመጨረሻም አልሐምዱሊላህ ብሎ ተነፈሰ። አሜሪካዊው ጋዜጠኛ ወደ ሀገራቸው ሄደው ዘገባቸውን በሰሩበት መጽሔት እንደ አውሮፓውያን አቆጣጠር አፕሪል 1965 የታተመ ይህንን ሁሉ ገልጸውታል። ዘገባው ቆንጆ ነበር። ከዘገባው በላይ ግን የወጣው ግን የወጣቱ ፎቶግራፍ ነው። ይኸው ፎቶው ዛሬ ድረስ በየቤቱ ተለጥፎ ይታያል። ጌታቸው ደስታ የሰጠን መረጃ በዚሁ የተገደበ ነው። ሌሎች የጽሑፍ ምንጮች ደግሞ የእርሱን ያህል ስለ ወጣቱ አይናገሩም። በመሆኑም ስለ ወጣቱ ማንነት በትክክል ለመናገር ብዙ የተጓደሉ ነገሮች አሉ። ሌላው ነገር ሳይቆጠር የወጣቱ ስም እንኳን በመጽሔቶችና በድረገጾች ላይ አልተጻፈም። ማንነቱ በደንብ ካለመታወቁ የተነሳ ሳቂታውን ወጣት በሕይወት ባገኘሁትና ታሪኩን በጻፍኩለት የሚል ፍላጎት ተፈጥሮብኝ ነበር። አዎ፣ ለብዙ ዓመታት ከእርሱ ጋር ስለመገናኘት ሳለም ኖሬያለሁ። እርሱን የሚያውቁ ሰውም ሳስስ ከርሜያለሁ። ይሁንና ሙከራዎች ሁሉ አንዳች ውጤት ላይ ሳያደርሱኝ ቀርተዋል። ኤርትራውያንም ሆኑ ኢትዮጵያውያን ዛሬም ድረስ በልጁ ማንነት ዙሪያ ያላቸው እውቀት በጣም ውስን ነው። በቅርቡ በወጣቱ ዙሪያ ሲቀርቡ የነበሩትን ጥያቄዎች በከፊል ለመመለስ የሚያስችል የቃል መረጃዎች ለማግኘት ችያለሁ። እዚህም የረዳኝ እንደ ሳቂታው ወጣት የቢኒያመር ተወላጅ ከሆነ ኤርትራውያን ጋር መተዋወቅ ነው። የወዳጃችን ጃፋር ኡስማን ይባላል። ጃፋር የተወለደው በሰሜን ኤርትራ በምትገኝ የናቅፋ ከተማ ነው። ነገር ግን ወጣቱ የኖረበትን የምዕራብ ኤርትራ ክልልን በደንብ እንደሚያውቀው ይናገራል። ሳቂታው ወጣትም በፎቶግራፍ ሳቢያ በሁሉም የቢኒያመር ተወላጆች ዘንድ እንደሚታወቅ ያስረዳል። ጃፋር የቢኒያመሩን ወጣት በሕይወት መገኘት በተመለከተ ለጠየቁት ጥያቄ ተስፋ የሚያስቆርጥ ምላሽ ነው የሰጠኝ። እንደ ጃፋር አባባል ከሆነ ሳቂታው ወጣት እንደ አውሮፓውያን አቆጣጠር በ1989 አርፏል። ይህም የዛሬ 29 ዓመት ገደማ መሆኑ። ወጣቱ ፎቶውን ሲነሳ በግምት 17 ዓመት ሆኖት እንደነበር ይገመታል። በዚህም መሰረት ከላይ በተጠቀሰው ዓመት ሲያርፍ እድሜው ከ40 ዓመት ተሻግሮ ነበር ማለት ነው። የቢኒያመር ወጣት ብዙ ልጅ አልወለድም ይለናል ጃፋር። በእርሷ ብራክ የተገኘች አንድ ሴት ልጅ ብቻ እንደሆነችና ይቺ ሴት ዛሬ በሱዳኗ የከሰላ ከተማ እንደምትኖር ይናገራል። ጃፋር እንዳጫወተኝ ከሆነ የቢኒያመር ወጣት ስሙ ዑመር መሐመድ እንድሪስ ነው። ይህ ወጣት ሐጂ መሐመድ አልከቢር ከሚባሉ ታዋቂ ሼክ መወለዱና የቤተሰቡ የመጨረሻ ልጅ መሆኑ ከጃፋር ተነግሮኛል። በርካታ ኤርትራውያንና ኢትዮጵያውያን ከሊዮናርዶ ዳቪንቺዋ ሞናሊዛ በላይ የሚሳሱለት የሳቂታ ወጣት ጉዳይ በዋዛ መታለፍ የለበትም። ስለሆነም የኤርትራ ልጆች በደንብ ያልተገለጠውን የወጣቱን ታሪክ ፈትሸው እውነታውን በጽሑፍ ሊያስቀምጡልን ይገባል እላለሁ። አፈንዲ ሙጠቂ የኤርትራ ህልም ከተሰኘ መጽሐፍ ከገጽ 152 እስከ 155። እኛም የኢትዮጵያ ድምፅ ሬዲዮ ሰራተኞች በሱዳን የምትኖሩ እጅግ ብዙ ቁጥር ያላችሁ ኤርትራውያን ስለዚህ በፎቶግራፍ ላይ ተጠቅሶ በመስልም እናየው በየቦታው ተለጥፎ እናየውን ልጅ የምታቁ ወይም በቅርበት በሰውን የምታቁ ሰዎች ካላችሁ መረጃ ልትሰጡን ትችላላችሁ። የዛሬው የውርጫታ ፕሮግራም ይህን መስል ነበር። አብራችሁ ስለነበራችሁ እናመሰግናለን።
በድጋሚ እንደምን አርፍዳችኋል አድማጮቻችን። እንግዲህ ፕሮግራማችን ጀምሮ ይኸው የሁድ መዝናኛን የበረከት የብሩክ በረከትን መዝናኛ እንግዲህ ከኢትዮ ኤርትራ ጋር ያይዘን ደግሞ ቢኒያም ረድም ያፋልጉኝ የሚመስል ቅስቀሳ ነው። ቆንጆ ለስለስ ያለ ያፈንዲ ሙጣቂን አሁን የተወሰደ እንትና አድመጠን ተመልሰናል። እንግዲህ ሬዲዮ ፕሮግራማችን ስርጭቱን ይከተላል። ከዚሁ ከጥበብ ወንዝ ሳንወጣ ደግሞ መግቢያችንም ላይ በተወሰነ መልኩ ለማስተዋወቅ እንደሞከርነው ስቱዲዮአችን ውስጥ ዛሬ ወለላ ተገኝቷል። የተገኘበት መሰረታዊ ምክንያት አለ። ከሰሞኑ እንግዲህ ወለላይንም እናቀው ብዙዎቻችን ማቲያስን የምናቀው በተለያዩ አጋጣሚዎች በተለያዩ ሚዲያዎች ላይ ከጥበብ ወንዝ እየጨለፈ ሲያቋድሰን የነበረ የጥበብ አምደኛ ነው። በዛ እናቀዋለን። በተለይ አጫጭር የሚያቀርባቸው የስነ ጽሁፍ ስራዎች እጅግ በጣም ጥሩ ናቸው። በተለያየ ዝግጅቶችም ላይ ኢትዮጵያ አንድነት እንዲለመልም ህብረ ብሔራዊነታችን እንዲያድግ ኢትዮጵያዊ ዘውጌነት እንዲለመልም ሲሰራ ሲጥር የነበረ ወንድማችን ነው። ዛሬ ደግሞ ለኢትዮጵያኖች የሚበጅ ትልቅ ስጦታ ይዞልን መጥቷል። እሱ ምንድነው? አንድ መጽሐፍ ከሰሞኑ ይመረቃል የኔ ሽበት የሚልና በዛ ዙሪያ ላይ ለመወያየት ነው ማቲያስን በቅድሚያ የሪዲዮ ጥሪያችንን አክብሮ ስለመጣ በአድማጮቻችን ስም አስቀድመን ማመስገን እንወዳለን። ማቲያስ
እኔም አመሰግናለሁ።
ያው እንግዲህ ለአድማጮቻችን እንዲሁም ለአንባቢያን ከዚህ ቀደም በተለያዩ ሚዲያዎች በተለያዩ መገናኛ ዘርፎች ስራዎችን ስታስነብብን ስታስደምጠን ቆይታል። በአሁኑ ደግሞ አዲስ መጽሐፍ መልኩ ያቀረብክልን ነገር አለ። እስኪ ትንሽ በለኝ ስለሷ በሷን ጀምር።
መጽሐፉ የኔ ሽበት ይላል እና ሌሎችም ግጥሞች አሉት። 51 ግጥሞች ናቸው እዚህ ውስጥ የተካተቱት። ከነዚህ 51 ግጥሞች መጠነኛዎቹ በፊት ያስነበብኳቸው በተለያዩ ቦታዎች የወጡ ናቸው። ሌሎቹ ግን አዳዲሶችና ለሰው ጆሮ ያልደረሱ ናቸው። እነሱን አንድ ላይ በማጠራቀም ነው እነዚህ የኔ ሽበት በሚል ያወጣሁት መጽሐፉን። እና ያው መጽሐፉን በቅርቡ ይመረቃል። በኋላ እንገልጻለን ቦታና ሰዓቱን።
ኦኬ። እንደው በስቲ ከዛ ውስጥ ይዘቱ በመን የሚያዘነበት ወሰነ መልኩ ሽፋኑንም ለማይስን ሞከር ነበርና የኔ ሽበት ርዕሱ ራሱ እንት ነው የሆነ ብዙ ምስጢራዊነት ያለው ይመስለኛል። እንደው ከመጽሐፉ ሽፋንም ተነስተን እንደው ትንሽ ለአድማጮቻችን ስዕላዊ ድርሰቱን ብትሰጠው ይዘቱ ምንድነው? በምን ላይ ያተኩራል? የግጥሞቹ ስብስቦች ምን አይነት መፍትሄ ለመስጠት ማህበረሰቡን ለምን ለማስተማር በምንስ መልኩ ከጥበብ ወንዝ አግብተህ ምንስ ልታስደምጣቸው ምንስ ልታስነብባቸው አስበሃል? እንደው እሷን ሳጠራ አድርገህ ብትነግረን።
እሺ። ግጥም በመሰረቱ የስሜት ውጤትና ነጸብራቅ ነው እና የኔ ሽበትን ከኔ ሽበት ከሚለው ስንነሳ የኔ ሽበት ሶስት መንግስት በኔ እድሜ ሶስት መንግስታት በጃንሆይ በልጅነት በደርግ በጉርምስና አሁን ደግሞ ወደ ሽምግልናውን በተጠጋ ሁኔታ ላይ ሶስት መንግስታት አይቻለሁ። እነዚህ ሶስት መንግስታት የህዝብን ህይወት ያገረንም ሁኔታ ለውጥ አምጥተውበታል አመሰጋቅለውታልም ወይም ደግሞ በየሄዱበት ሁኔታ ትንሽ ህዝብን በሌላ መንገድ እንዲሄድ አድርገውታል ከነበረበት ለውጠው ያንንም በተመለከተ እኔ ራሴን የኔ ሽበት በሚልና በኔ ላይ ያደረሰውን በሌላም በብዙ ኔን በመሳሰሉ ወጣቶች በዛን ጊዜ በነበሩና በአሁን እድሜ ባሉ ላይ ያደረሰውን ሁኔታ ለመግለጽ ነው የኔ ሽበትን በኔ ሽበት በየሰይ የሚያልኩት ከግጥሙ ይዞታም በኋላል ታዩት ይችላልላችሁ። ሌላዎቹ ግን ያው ግጥም ቀደም ብዬ እንዳልኩት የስሜት ነጸብራቅ ነው እንዳልኩት ሁሉ በየጊዜው ከመያቸው ሁኔታዎች ተነስቼ ጻፍኳቸው ናቸው። ከህብረተሰቡ ግጥም በመሰረቱ ከህብረተሰቡ ነው የሚወሰድ ሐሳቡ ምኑም ያንን ለህብረተሰቡ መልሶ መስጠት ማለት ነው ስነጽሁፍ ራሱ ባላዩት መንገድ እንዲያዩት ማድረግ ነውና ማንኛውንም የህብረተሰቡን ሁኔታ ባላየው መንገድ ባልተመለከተው መንገድ ተመልክቶትም ለካስ እንደዚህ ነው ብሎ ባላሰበው መንገድ ማሳየት ነው ያንን ይዤ ነው የጻፍኩት።
ኦኬ አይ እንግዲህ እስቲ አንተም እንዳልከን ቀደምም ከዚህ ስቱዲዮ ከመግባታችን በፊት ስናይ ነበር ንድፎቹንና 51 በላይ ግጥም ስብስቦችን አይተናል። ትልቅ ነው ሰፊ ነው እንደው የመጀመሪያው ልጅህ ማን ነው ከዛ ውስጥ?
የመጀመሪያ ልጄ ከነዚህ ውስጥ ነው ሊባል አይቻል
የበኩር ልጄ አብለጣ መትወደው ከነዚህ እንግዲህ ልጆች ናቸው እነዚህ የጥበብ ልጆች ናቸው 51 በላይ አብዝተሃቸው።
አዎ የመጀመሪያው ልጅ ስትለኝ መጀመሪያ የጻፍከው ያልከ ይመስለኛል። በመሰረቱ ብዙም አይበላለጡና ኩል መወዳቸዋሉ ግን የኔ ሽበት ግን የብዙዎቻችንን የኔንም ጭምር ሊገልጽ የሚችል ይዘት ስላለው የኔ ሽበትን ብልጫ ሰጠዋለሁ እንጂ ከሱ ማይተናነሱ ውስጥ ያሉ ባረስትነት ግን የኔ ሽበት ተሽሎ ነው እንጂ ብዙ ከዛ ያልተናነሱ ግጥሞችም አሉኝ እንትን ደረጃቸው ላወጣቸው ማልችለው እና የኔ ሽበትን የመረጥኩት የሁላችንን ሁኔታ ይገልጻል በሚል ነው በተለይ በእኛ እድሜ ያለ ነው።
ያው የኔ ሽበት እንግዲህ ያው በኋላ ላይ ቀንና ቦታው የሚመረቅበትን ገልጻለን ግን ሆኖም ለዋ አድማጮቻችን ጓጉቶ ይጠብቁ ዘንድ እስኪ እንደው ከ51ዱ መልካም ፍቃድ ቢሆን እንደው ባንተ ድምጽ የምትወዳትና አጠር ያለችዋን ሰምተን ደግሞ እስቲ ጥያቄዎቻችን አጠር ያረግን ብንቀጥል እንደው ከምትወደው እንደው ጓጉቶ እንዲጠብቁልኝ አጠር አርግ እስቲ ቺን በለምትልን ብታስደምጠን መልካም ፍቃድ ከሆነ።
እሺ ያው የተጻፉትን ከአዲሶቹ እንኳን ያው ሰው በመጀመሪያ ይሁን እንጂ ከአዲሶቹ አላነብም ግን ተጽፎ ከተቀመጡትና እዚህ መጻፌ ላይ ከተቀላቀሉት አንዱን አነባለሁ። ህዝብ ጋር ደርሰዋል ነገር ግን አሁን በመጻፍ ወልክ ከሚወጣው ግጥሜ አንዱን አነባለሁ። አትንገር ብሎ ነገረው አትንገር ብየኔ በነግረው አትንገር ብሎ እሱም ነገረው እንኳን ነገረው ሰው ይበለይ እሰው እሰይ በለኝ ንገረው ነበር ማለት ያለብኝ እኔን ራሴን ማናወቀብኝ አትንገር ብሎ እንደነገሩኝ ብንነጋገር ሁሉንም ነገር ንገር አትንገር ባልመጣ ነበር ፈሷ መልጧቸው እኔ ሰምቼ አትንገር ብዬ ለሰው አውርቼ እሱም አትንገር ብሎ ሲያሰማ በቀበብ ብሎ የሰፈሩ ገማ አትንገር ብዬ እኔ ብነግረው አትንገር ብሎ እሱም ነገረው እንኳን ነገረው እኔ የሚበለኝ ንገረው ነበር ማለት ያለብኝ ንገረው ብለው በደንብ አስረዳ አይነግርም ነበር እኔ ሊጎዳ ጉንድሻቸውን ሲያያቸው አይተው ንጉስ ያንን ሰው ብቻውን ጠርተው ይሄንን ነገር ብትነግለሰው በአደባባይ ነው ደም የሚፈሰው ብለው ንጉሱ ስለነገሩት እንዳወራ ሞት አስፈርቶት በዝምታውን በጣም ተጨንቆ በረሃ ወርዶ ጫካ ዘልቆ እዛ ለገኘው ዛፍና ጉድባ ንጉስ ጉንድሽ ነው ብሎ ቤቱ ገብ ብሎ ቤት ገባ አትንገር ብዬ እኔ ብነግረው አትንገር ብሎ እሱም ነበር ነገረው እንኳን ነገረው ሰይ በለይ ንገረው ነበር ማለት ያለብኝ ቤቱ ሲጸዳ ሰው ሲሰባሰብ አለ ምክንያት ሲባል ሸብረብ ሰው ጆሮ ላይ አፉን ሰክቶ ወሬ ሲያጎርሰው አንደኛው ሰምቶ እሱም ሌላውን ሰው ወጣ አድርጎ ከቤት በሹክሹክታ ሲይዝ ያየችም መቤት ባሏን ስታገኝ ማታ ማታ እጎን ኋላ አልጋ ላይ ወጣ እንዴት ነው ዛሬ የማየው ነገር ምን ሆኖ ሰው በዛ ግርግር ብላ ስትለው ባልየው ሰምቶ አፉን ጆሮ አጥጋ አስጠግቶ የናትሽ ሞት ጠዋት ሊያረዱሽ ነውና ዝም በይተኝ እንዳልሰማሽ ብሎ ተናግሮችን ተንፍሶ ለማታ ሆነ የጠዋት ለቅሶ አትንገር ብየኔ ብነግረው አትንገር ብሎ እሱም ነገረው ይልቅ ትልቁ ዋናው ቁም ነገር አትንገር ብሎ አለመናገር አያድርም ብሎ ወሬው አለው ክንፍ አንዴ ከወጣ ካመለጠ ካፍ ዛሬ የማይበልጥ ነገሩ ቀሎ ወሬው ይነብሳል ሃሎ ተብሎ ካስፈለገውም ልዩ መረጃ ያወራላል ደቅኖ መቅጃ ይሻላል ጭራሽ አፍን መቆለፍ በወሬ ትብትብ ከመቆላለፍ በፖለቲካም በመወሻሸቅ አንዱ ሲነግረው አንዱ ሲደብቅ ያልተነገረው ያልሰማ መስሎ በሌላ መልኩ እሱም ሰልሎ በጠብጥላቻ በመለኳኮስ ይጋብዛል ዘለፋና ክስ የቆመበትን አብይ አላማ ሳይታይ ተሞ ውስጡ እየደማ በወሬ ምቼ በአሜት ካንሰር ሰላሙ ጠፍቶ በከስሞበት ፍቅር በባህል ክኒን በቤት መድኃኒት ሐኪም ሳያዩ ይደርሳል ለሞት ምስጢር ነው ብለህ ያልነውን ነገር እንደማልንችል አቅፎ ማሳደር አፍ ያውጥቶ ቢልቤ እያወቀው አትንገር ብዬ ለሱ ብነግረው አትንገር ብሎ እሱም ነገረው
ዋው አትንገር ብሎ
እሱም በጣም የሚገርም ግጥም ነው የኢትዮጵያን ዛሬ ላይ የሚል ድረገጽ ላይም ወለላይ በጣም የሚሰራቸው አጫጭር ግጥሞችም አሉ እዛ ላይ የሚጽፋቸው
በጣም የሚገርማል እንደውም ይቀጣይ እንደውም ጠይቃሉ በየሚያሰቁት ከመጽሐፍ ውጪ ከዚህ መጽሐፍ ስብስብ ውጪ ማህበረሰቦች አድማጮች ማቲያስን ማግኔት ቢፈልጉ እንዴት ያገኙታል የማቲያስን የጥበብ ስራዎች ማንበብ ከዛ ጥበብ መቋደስ የሚፈልጉ ሰዎች እንዴት ያገኙሃል ብዬል ጠይቅ ነበር አንዱም እንዳልከው ኢትዮጵያን ዛሬ ነው እዛ ላይ ብዙ የጥበብ ስራዎችህን ያለን በአንዳንድ በተለያዩ ሚዲያዎችም ላይ አለው የጥበብ ስራዎች በተለይ ከጣም በጣም ጥልቅ የሆኑ የጥበብ ስራዎች የተለያዩ ሚዲያዎች በተለይ የድረገጽ ጋዜጣዎች ላይ አለውና እንደው ለአድማጮቻችን እቺኛን እንዴት ትገኛለህ ማቲያስ እንዴት እናገኛለህ
በብዛት ምጽፍበት ኢትዮጵያ ዛሬ ላይ ነው ኢትዮጵያ ዛሬ ላይ ለሁለት አመታት ያህል ሮብ ግጥሞች በሚል ጽፋለሁ አሁን ለጥቂት ጊዜ መጻፍ ከጀመርኩ በኋላና ማሰባሰብ ከጀመርኩ በኋላ ተቋርጧል ግን ይከተላልሁኝ ብዬ የሚል ሐሳብ አለኝ ከሁለት አመት በላይ ስጽፍ 52 አመት በሁለት አመት 104 ገደማና ከዛም ደግሞ ሶስተኛ አመትም ላይ ገብቻለሁ ያ ኢትዮጵያ ዛሬ ላይ በየሳምንቱ ማቀርበው ነው ሌላው ግን ግጥሞቼን በኢትዮ ሚዲያ በጎልጉል በኤምኤፍ እና በመሳሰሉት ቦታዎች ሁሉ ጽፋለሁ አጫጭር ልቦለዶችም አልፋልፎ ጽፋለሁ በእነዚህ ቦታዎች ላይ ይገኛል ይበልጥ ግን ኢትዮጵያ ዛሬ ላይ ይገኛል ይበልጥ ግጥሞቼና የሮብ ግጥሞች
ያው እንግዲህ ማቲያስ ከተማ ከመጻፍ ምርቃት በኋላም በይዘቱ ላይ አይ ቲንክ በሰፊው ምንመለስበት ርዕስ ይመስለኛል በተለይ አሁን ቀደምም ስናገለብጠው ያየሁት አለ ከ16 ገጽ በላይ ይዘት ያለው አንድ ግጥም አለ አድማጮቻችን በዚሁ አጋጣሚ የመጻፉን በሚመረቅበት ጊዜ በመገኘት ይሄንን ትልቅ የጥበብ ገጸ በረከት ተቋዳሽ እንዲሆኑ በዚህ አጋጣሚ ጥሪያችን አቀርባለን ምናልባት መጠይቅ ማቴስ የኔ ሽበት ምረቃ መጽሐፍ ምረቃ መቼቱን እንደው ለአድማጮቻችን ብታደርስልን
ኦክቶበር
ካል መቼ ይመረቃል
ኦክቶበር 6 ነው የሚመረቀው ያው በወሪ በሚገኘው የኢትዮጵያ መሰባሰቢያ ሴንተር ውስጥ ነው ከ14 ሰዓት ጀምሮ ጥሪ አድርጌያለሁኝ ለብዙ ሰዎችም በወረቀት መልክ ሰጥቻለሁ በይበልጥ ደግሞ አሁን በዚሁም በሬዲዮም ተላልፏል ሌላው ደግሞ በኢንተርኔት ይተላልፋል ሰሞኑን በድረገጾችም ይወጣል እና ኦክቶበር 6 ቀን ነው አብረን እንድናሳልፍ ጥሪ እናቀርባለን።
በኢትዮጵያ ማህበረሰብ መሰባሰቢያ ሴንተር ማለት ነው የቦርበሪ ፕላንት 58 ይበስለኛል። አዎ የሻሮልመን ቀይ መስመር
አለ። አዎ
እንግዲህ አድማጮቻችን ቀኑ ኦክቶበር 6 ቦርበሪ ፕላን 58 ኢትዮጵያ ኮሚኒቲ ሴንተር ውስጥ ከ14 ሰዓት ጀምሮ የኔ ሽበት የሚለውን የማቲያስ ከተማ ወይም የወለላይን እንግዲህ የበኩር ልጅ ልበል የጥበብ ስጦታ ሁላችሁም በመገኘት የምርቃው ለት እንድትገኙና ከዚህም እንድትሳተፉ ጥሪያችን እናቀርባለን። ማቲያስ ስለነበረን ቆይታ እጅግ በጣም አድርገን ነው እናመሰግነው። ብዙ ጥያቄዎች አሉ ካንተ ጋር መወያየት ማንሳት ምን ፈልጋቸው ርዕሶች አሉ፣ ግን ጊዜ የምታቀው ነው በሳምንት ሁለት ሰዓት አየር ወስደን ነው እንት ምንለው። በተለይ ደግሞ አሁንም ሀገራችን ውስጥ ያለው ሁኔታ አየር ሰዓት በጣም ይፈልግ ብዙ ምን ወያይበት ሁኔታ ላይ ነው አንተን ያገኘነ። እርግጥ በቀጣይ ፕሮግራሞች ላይ በይዘቱ ላይ በተለይ በጣም ምን ወያይበት ሁኔታ ነው የሚሆነው። ግን ዛሬ አክብረን መተህ ይሄንን የመሰለ መረጃ ስላቀበልከን በአድማጮቼ ስም እጅግ በጣም አርግ ነው ማመሰግነው። አድማጮቻችን እንግዲህ ፕሮግራማችን ይከተላል። የዚህና ወጃችንን ተከትለን እንግዲህ በሙሉ ሰዓት በቀጣዩ ሰዓት ላይ በተለይ በኢትዮጵያችን ውስጥ ያለውን ኡነታ ኩነትና ሂደት በሰፊው ከአድማጮቻችን ጋር የምንወያይበት ሰዓት ነው የሚሆነው። አህመድም አጠገብ ያለ አድማጮቻችን አየር ሰዓታችን ምንድነው የስልክ ቁጥራችን ክፍት ነው። ከዜና በኋላ እንወያያለን። በተለይ ደግሞ በኢትዮጵያ መጻኢ ዕድል ውስጥ የሁላችንም ተሳትፎ ወሳኝነት አለው። ኢትዮጵያ ውስጥ እየተገነባ ያለው ዲሞክራሲ ሂደት አቅጣጫውን ስቶ ወዳልፈለግነው ጥፋት ውስጥ እንዳይገባ እያንዳንዱ ኢትዮጵያዊ የኔነት ኃላፊነት ተሰምቶት የሚሰራበት ሁኔታ መኖር አለበት ብሎ ወሪዶናችን ያምናልና በምን አይነት መንገድ ቢኬድ ነው ምን አይነት ብስለት ብንይዝ ነው አዋጭ የሚሆነው በሚለው ላይ እናወሳለን እንነጋገራለን። አብራችሁን ሁኑ። ፕሮግራማችን ይከተላል። ከዜና ወጃችን በኋላ ተመልሰን እንመጣለን። መሸጋገሪያ ሙዚቃችን ሰምተን ሙዚቃ ዜና አዳምጠን እንመለሳለን። መልካም ቆይታ።
ፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አጠራሎ አባይ ዜናዎች ቀጥለው ይሰማሉ። በቡራዩና አካባቢው በተከሰተ ግጭት 58 ሰዎች መገደላቸውን አምነስቲ ኢንተርናሽናል ይፋ አድርጓል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልን በመጥቀስ አጃንስ ፍራንስ ፕሬስ እንደዘገበው ከአርብ እስከ ሰኞ ባሉት ቀናት ውስጥ 58 ሰዎች አስክሬን ታይቷል ብሏል። የአምነስቲ ኢንተርናሽናል ተመራማሪና ሪፖርት አጠናቃሪ አቶ ፍሳ ተክሌ ከናይሮቢ ለፈረንሳይ ዜና ወኪል ኤኤፍፒ በሰጡት መግለጫ ግድያው በዱላና በድንጋይ መፈጸሙን አመልክተዋል። በደረሳቸው መረጃ መሰረት በጥይት የተገደለ አለመኖሩንም አመልክተዋል። ባለፈው አርብ 8 ሰዎች አስክሬን፣ ቅዳሜና እሁድ ደግሞ የ21ና የ11 ሰዎች አስክሬን መገኘቱን ተመራማሪው ተናግረዋል። እንደተመራማሪው ገለጻ ሰኞ ዕለት ደግሞ ተጨማሪ 18 አስክሬን በአጠቃላይ 58 አስክሬን መገኘቱን የዓይን እማኞችን በመጥቀስ ለፈረንሳይ ዜና አገልግሎት ገልጸዋል። የፌዴራል ፖሊስ ኮሚሽነሩ ዘይኑ ጀማል በቡራዩና አካባቢው የተገደሉ ዜጎች ቁጥር በተመለከተ ለቀረበላቸው ጥያቄ ከ25 በላይ ሰዎች መገደላቸው መግለጻቸው ይታወሳል። የቡራዩ ከተማ የፖሊስ ኃላፊ ሰሞኑን ለመንግስታዊ ኢትዮጵያ ቴሌቪዥን በሰጡት መግለጫ ከግድያው ጋር በተያያዘ 364 ሰዎች መታሰራቸውን ገልጸዋል። ከታሰሩት ውስጥ ከአዲስ አበባና ከሌሎች አካባቢዎች የመጡ መኖራቸውንም ሲያመለክቱ የጦር መሳሪያዎችና የሰርዳት መሳሪያዎች እንዲሁም 3 ተሽከርካሪዎች በቁጥጥር ስር መዋላቸውንም ገልጸዋል። የኦሮሚያ ክልል ኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ በግጭቱ ወቅት ኃላፊነታቸውን ያልተወጡ የጸጥታ አካላት እና ሐላፊዎች መታሰራቸውንም ተናግረዋል። ኢቨንት እንዳለ ሰባይ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በአዲስ አበባ የተቃውሞ ሰልፍ ሲያደርጉ በነበሩ ወጣቶች ላይ ፖሊስ ያደረገው ግድያ አውግዞ ጥፋቱን የፈጸሙ ተከላት በአስቸኳይ ለፍርድ እንዲቀርቡ ብሏል። ባለፈው ሰኞ በተካሄደው ከፍተኛ የወጣቶች ተቃውሞ ቢያንስ 5 ወጣቶች ሲገደሉ በርካቶች ቆስለው እንደነበር ሲታወስ፣ በተለይ ፌደራል ፖሊስ ሐላፊ ወጣቶቹ ተገደሉት መሰሪያ ሲቀሙ ነበር ማለታቸው በርካቶችን ማስቆጣቱ ይታወሳል። በተያያዘ ዜና አዲስ አበባ ንዝባዊ አመጽ ተከትሎ ሳምንቱ ሙሉ የተደራጀ ወጣቶች አፈሳ እየተካሄደ መሆኑ ተዘግቧል። ከፍተኛ ተቃውሞ ተካሂዶባቸዋል በተባሉ በርካታ አዲስ አበባ ከተማ ቦታዎች እስካሁን ከ400 በላይ ወጣቶች በጅምላ ተፈሰው ወደ ተለያዩ የጦር ካምፖች መወሰዳቸው የተዘገበ ነው። ኢቨንዲ እንዳለም የአርበኞች ግንቦት 7 የሀገር ውስጥ አደረጃጀት አባላት በስፋት እየታፈሱ መሆኑም ተዘግቧል። የአርበኞች ግንቦት 7 አቀባበል ኮሚቴ የነበሩት እነ ብርሃኑ ተክለያሬድ ታሰሩ ሲሆን በፍርድ ቤትም እንደገለጹትም የግንቦት 7 አባል ለምን ሆናችሁ ተብለው በምርመራ ወቅት ምርመራ እንደተደረገባቸውም ተናግረዋል። የኦሮሞ ዴሞክራሲያዊ ፓርቲ ጠቅላይ ሚኒስትር አብይ አህመድ እና ቶሎ መንገርሳን በድጋሚ ድርጅቱ ሊቀመንበርና ምክትል ሊቀመንበር አድርጎ መረጠ። የቀድሞው ኦህዴድ ያሁኑ የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓስ ለሶስት ቀናት በጅማ ከተማ ባካሄደው 9ኛ ድርጅታዊ ጉባኤ የቀድሞው ድርጅቱ ሊቀመንበርና ምክትል ሊቀመንበር የነበሩ ጠቅላይ ሚኒስትር አብይ አህመድ እና ቶሎ መንገርሳ በነበሩበት እንዲቀጥሉ በሙሉ ድምጽ ተመርጠዋል። መራሮቹ እስከ ቀጣይ ድርጅታዊ ጉባኤ ድረስ በሹመታቸው ላይ ይቆያሉ ተብሏል። ድርጅቱ የፓርቲው መሪዎች ከመምረጥ በተጨማሪ የስያሜ ለውጥ የድርጅታዊ መዝሙሩን በመቀየር የቀድሞ አንጋፋ የድርጅቱን መሪዎች በማሰናበት ባለ 9 ነጥብ የአቋም መግለጫ በማውጣት ተጠናቋል። አዲሱን የኦዴፓ አመራርን አስመልክቶ ተጠየቁት ጠቅላይ ሚኒስትር አብይ አህመድ አዳዲስ አመራሮች ወደፊት የመጡበት በመሆኑ ይህ ጉባኤ ከሌላው ጊዜ የተለየ ታሪካዊ ነው ብለዋል። በአዲስ መንፈስና ሀሳብ ለማገልገል የተነሳ ነው። ፓርቲው በፍቅርና በአንድነት ለማገልገልም ተክቶ እንደሚሰራም አስታውቀዋል። የኦሮሞ ዴሞክራሲያዊ ፓርቲ ህዝቡን ለማገልገል ከዛሬ ጀምሮ በቁርጠኝነት እንደሚሰራም ቃል ይገባል ብለዋል ዶክተር አብይ። ዶክተር አብይ በአማራና በኦሮሞ በሲዳማና በወላይታ በኦሮሞና ሶማሌ መካከል ግጭት ለመንቀሳቀስ የሚሞክሩ ኃይሎች ገንዘባቸውና ጊዜያቸው እንዳያባክኑ ሲመክሩ የኛ ዲሞክራሲ ለውጥ ልጅ ኢያሱ ደርግና ኢህአዴግ ሞክረው እንደከሸፈባቸው አይከሽፍም ያሉት ዶክተር አብይ ኢትዮጵያውያን አንድ ሆነው ለውጡን እንዲያስቀጥሉ መክረዋል። የሶማሌ ክልል በማሰቃየት ሲያገለግል ነበር ያለውን የጅጅጋ ማዕከላዊ እስር ቤት በይፋ መዝጋቱን አስታውቋል። በሶማሌ ክልል ጅጅጋ ከተማ የሚገኘውና በሺዎች የሚቆጠሩ የክልሉ ንጹሃን ዜጎች የሰብአዊና ዲሞክራሲያዊ መብቶች ይፈጸሙበት ነበር የተባለውን ኦጋዴን ተብሎ የሚጠራው ማዕከላዊ ማረሚያ ቤት ሰሞኑን መዝጋቱን አስታውቋል። የሶማሌ ክልል መንግስት በአሁኑ ጊዜ ትኩረት ሰጥቶ እየወሰደ ከሚገኘው ለውጥ እርምጃዎች መካከል ባለፉት ዓመታት በክልሉ ህዝብ ላይ ሲፈጸሙ የነበሩትን የሰብአዊና ዲሞክራሲያዊ መብት ጥሰቶች እንዲሁም የመልካም አስተዳደር ችግሮችን መቅረፍ በዋነኛነት መሆኑን ገልጿል። የክልሉ መንግስት ካቢኔ ሰሞኑን ባካሄደው ስብሰባ በክልሉ ባለፉት ዓመታት በሺዎች የሚቆጠሩ የክልሉ ንጹሃን ዜጎች የሚታገሩበትና በህዝቡ ላይ ከፍተኛ የሰብአዊና ዲሞክራሲያዊ መብት ጥሰቶች ይፈጸምበት የነበረ ነው በሚል በጅጅጋ ከተማ የሚገኘውን ማዕከላዊ ማረሚያ ቤት እንዲዘጋ ወስኗል። በዚህ መሰረት ነው በክልሉ ምክትል ርዕሰ መስተዳድር አቶ ሙስጠፊ መሐመድ የሚመራ የክልሉ ከፍተኛ የስራ ኃላፊዎች፣ ታዋቂ ግለሰቦች፣ ምሁራን እንዲሁም ለረጅም ዓመታት በተለያዩ የዓለም ክፍሎች በመዘዋወር በክልሉ የሚፈጸሙትን የሰብአዊና ዲሞክራሲያዊ መብት ጥሰቶች ሲቃወሙና ሲታገሉ የቆዩት አክቲቪስትና ሰብአዊ መብት ተሟጋች አቶ አብዱላህ ሁሴንና አክቲቪስት አብዱረሺድ አሊ ሻአ በተገኙበት ማረሚያ ቤቱ በይፋ ተዘግቷል። በይፋ የተዘጋው የጅጅጋ ከተማ ማዕከላዊ ማረሚያ ቤት የሚገኙ እስረኞች ህጉን መሰረት በማድረግ እንደሚለቀቁም ከክልሉ መንግስት ለመገናኛ ብዙሃን የተላከው መግለጫ ያመለክታል። በአዲስ አበባ ከተማ አስተዳደር ለረጅም ጊዜ ታጥረው የተቀመጡ በመንግስት በግል ባለሀብቶች በተለያዩ ዲፕሎማቲክ ተቋማት ተይዘው የነበሩ 154 ቦታዎች የሊዝ ውላቸው ተቋርጦ ለህዝብ ጥቅም ተመላሽ እንዲሆኑ መወሰኑን የአዲስ አበባ ከተማ አስተዳደር ገልጿል። ከ1997 ዓ.ም ጀምሮ ታጥረው የቆዩ ስፋታቸው በካሬ 4,126,424 ካሬ ሜትር የሆኑ 154 ቦታዎች ናቸው ተመላሽ እንዲሆኑ የተደረገው። በፌዴራል መንግስቱ የተያዙ 11 ቦታዎችን ጨምሮ በድምሩ 154 በተለያዩ ከተማ ክፍለ ከተሞች የሚገኙ ቦታዎች ለህዝብ ጥቅም እንዲውል መደረጉን የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ገልጸዋል። ተመላሽ የሚደረጉ ቦታዎች በዝርዝር እንደሚከተለው ቀርቧል። ከግል ባለሀብቶች 95 ቦታዎች በካሬ ሜትር 456,428፣ ከመንግስት መስሪያ ቤቶች 19 ቦታዎች በካሬ ሜትር 127 7140 ካሬ ሜትር የሸራተን ማስፋፊያ ጨምሮ ከሚድሮ ግሩፕ 11 ቦታዎችን በካሬ 549241 ከዲፕሎማት ተቋማት 18 ቦታዎች በካሬ ሜትር 250413 ከፌደራል ተቋማት መከላከያና ቴሌኮሙኒኬሽን ኮርፖሬሽን ጨምሮ 11 ቦታዎች በካሬ ሜትር 2740200 ካሬ ሜትር መሆናቸው ተዘግቧል። ታጥረው የተቀመጡ ቦታዎች የከተማው ልማት እንዲጓተት ምክንያት እንደሆኑ ምክትል ከንቲባው ተናግረዋል። ከዚህ በኋላ አስተዳደሩ ቦታው ወደ ልማት የማይገቡ ማንኛውም የመንግስትም ሆነ የግል ባለሀብት ላይ ጥብቅ ክትትል አድርጎ እርምጃ እንደሚወስድ ከአስተዳደሩ የወጣው መረጃ አስታውቋል። የሳምንቱ አጠር ያሉ አበይት ዜናዎች እነዚህ ነበሩ። ከቀጣይ ፕሮግራሞች ጋር መልካም ቆይታ።
በስቶኮልም ከተማ ለረጅም ዓመት በስደት በስዊድን ሀገር ኗሪ የነበረው አንጋፋውና ዝነኛው ገጣሚ ባለጥኔና ፈላስፋው የኃይሉ ገብረ ዮሐንስ ወይንም ገሞራው የህይወት ታሪክና የስነ ጽሑፍ ስራዎችን ለመዘክር ዝክረ ገሞራው የሚል ልዩ ቀን ቀዳሜ ኦክቶበር 27 2018 ዓመተ ምህረት በስቶኮልም በባገርሞሰን ተዘጋጅቷል። አስተውሱ አትርሱ። የዚህን ታላቅ ሰው ስራዎች ለመዘከር ከኛ ጋር በመሆን ያሳልፉ ዘንድ ጥሪያችንን እናቀርባለን። በመቀጠልም የመዝናኛ ምሽት እንደሚቀጥልም በዚያ አጋጣሚ እንገልጻለን።
ያሎሬቱ ሞትም ይሞት የታባቱ
ቀን ቀዳሜ ኦክቶበር 27 2018 ዓመተ ምህረት ቦታ ሊሎ ቤገን 44 ቶናልባና ባጋርሞሰን ሰዓት ከ13 ሰዓት እስከ 22 ሰዓት የመግቢያ ዋጋ 200 ግራም። ዝክረ ገሞራው
በስቶኮልምና አካባቢው ለምትኖሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን በሙሉ እንኳን ለአዲሱ ዓመት እንዲሁም ለብርሃነ መስቀሉ በሰላም አደረሳችሁ። ከሁለት አስርት ዓመታት በላይ ከሁለት ተከፍላ የነበረችው ቅዱስ ቤተክርስቲያናችን በእግዚአብሔር ፈቃድ ወደ ቀድሞ አንድነቷ በመመለሷ እንኳን ደስ አላችሁ ይያልን የ2011 ዓመተ ምህረት የመስቀል ደመራ በዓልን በስቶኮልም የሚገኙ የአጥቢያ አብያተ ክርስቲያናት ካህናትና ምእመናን በአንድነት በመንበረ ጵጵስናው በደብረ ሰላም መድኃኔዓለም ቤተክርስቲያን የመላው አውሮፓ የምስራቅና ደቡብ አፍሪካ አህጉር አሀገረ ስብከት ሊቀጳጳስ ብፁዕ አቡነ ኤልያስ በተገኙበት በደመቀ ሁኔታ በማክበር አንድ ያደረገንን እግዚአብሔር አምላካችንን እናመሰግናለን። ስለዚህ ሁላችሁም በሰዓቱ ተገኝታችሁ በአንድነት በዓሉን በማክበር የመስቀሉ በረከት ተከፋይ እንድትሆኑ መንፈሳዊ ጥሪያችንን እናስተላልፋለን። ቀን ረቡዕ መስከረም 16 ቀን 2011 ዓመተ ምህረት ወይንም ኡንስዶግ ሴፕቴምበር 26/2018 ዓመተ ምህረት ሰዓት ከ17 ሰዓት ጀምሮ ቦታ ደብረ ሰላም መድኃኔዓለም ቤተክርስቲያን ቱኔል ባና ሀግሴትራ
Addis Ababa bete, Addis Ababa bete, shagale konjo ni jalle chigoro bete, goro bete, goro bete, goro bete, goro bete, goro bete, goro bete, herendiaw himenyusha, herendiaw himenyusha, herendiaw himenyusha, herendiaw himenyusha, bemenyo fi kwazu nwede tyagenyusha.
ሰላም እንግዲህ አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከአሁን ጀምሮ በወቅታዊ የኢትዮጵያ ጥያቄ ላይ አስተያየት መልእክት ወይንም ጥያቄ ያላችሁ በስልክ ቁጥር 0819100 በመደወል አስተያየታችሁን መግለጽ ትችላላችሁ። አንድ አድማጭ በቫይበራቸው ራዲዮ ማዳመጥ የሚፈልጉ ብዙ ሰው አለ ቁጥሩን ላክልን ይላል። የምን ቁጥር እንደሆነ አልገባኝም። ይገባችሁ አለ ይሄን
ምናልባት
ራዲዮ ማዳመጥ የሚፈልግ ብዙ ሰው አለ ቁጥሩን ላክልኝ። የትኛው ቁጥር እንደሆነ አላገባም።
ያው ሐሳባቸውም ይመስለኝ የዌብሳይቱን አድራሻ ይመስለኛል። ላይቭ የሚከታተሉ
ላይቭ የሚተላለፈው በራዲዮ ሲድቫስት ነው። ራዲዮ ሲድቫስት ገብተው ላይቭ ማዳመጥ ይቻላል።
ያ ምናልባት ዌብሳይታችን www.ethiopiancenter.org ላይ ገብተው የሬዲዮ ሲድቫስት ማስፈንጠር ያለችና እሷን ተጭነው ማዳመጥ ይችላሉ። ሞባይል ደግሞ ስማርትፎን ያላችሁ ሰዎች ቱኒን ሚል አፕሊኬሽን በመውረድ ሬዲዮ ሲድቫስት ብለው ቢጽፉ ያንን አፕሊኬሽን በቀጥታ ይከፍትላቸውና ሬዲዮናችንን የኢንተርኔት ሬዲዮ ስርጭቱን ማዳመጥ የሚችሉበት ሁኔታ አለ። በቀጥታ ላይቭ ስትሪም ያለው ማዳመጥ በተለያየ ሁኔታ ማዳመጥ ይችላሉ። ሰዎችም በድጋሚ ዌብሳይታችን ውስጥ በመግባት በቀጣይ ሳምንት ጊዜያቶች በሙሉ የሬዲዮ ስርጭታችን ምን ነበር የሚለውን መለስ ብሎ መከለስ ማዳመጥ ለወዳጆቻቸው ማካፈል የሚችሉበት ምድል አለ ለማለት ነው። አመት ያው እንግዲህ አንተ እንዳልከው ከዚህ ሰዓት ጀምሮ እስከ ፕሮግራማችን ማብቂያ ድረስ ሙሉ ሰዓታችን የሚይዘው በተለይ ኢትዮጵያችን ውስጥ ከሰሞኑ እየተከሰተ ያለው ሁኔታ አንድነት ስሜታችንን የሚሸረሽር ብሔራዊ አንድነታችንን አደጋ ውስጥ የጣለ ሁኔታ አይተናል። ባሳለፍነው ሳምንት የኢትዮጵያ አዲስ አመት የመጀመሪያ ሳምንት ስርጭታችንን ስናረክ መልካም ምኞትና ብሩህ ተስፋ አሳድረን በመጪው 2011 ዓመተ ምህረት ኢትዮጵያችን ኢትዮጵያዊ ዘውጌነት አድጎ በአንድነት ህብረ ብሔራዊ ስሜት አድገን የተጫነብን ድህነት በጋራ ተዋግተን ምናሸንፍበት ዓመተ ምህረት የተስፋ የደስታ ይቅር የምንባባልበት ጥላቻን በፍቅር ምናሸንፍበት ዘመን ይሆናል በሚል ትልቅ ተስፋ ነበር። በተመሳሳይ ሰዓት ግን ኢትዮጵያ ውስጥ ችግር የነበረበት ሁኔታ አለ። በተለይ አዲስ አበባ ዙሪያ በቡራዮ የሁላችንም አንገት ያስደፋ እንደ ሀገር እንደ ዜጋ ቀና ብለን እንድንሄድ እርስ በርሳችን ደፍረን አይን ላይን መታየት እንዳንችል የሚያደርግ ወንድም በወንድሙ ላይ በክፋት የነገሰበት ሰንበት ሆኖ ያለፈበት ሂደት አለ። በዚህና ሂደታችን ውስጥም ያየኸው አለ። ከ58 ሰዎች በላይ ያለ አግባብ ህይወታቸው ተቀጥፏል። whatever it is ምንም ይሁን ምን ማንንም ያርገው ማን ይሄ ስራ አስነዋሪ አሳፋሪ እንደ ሰው ከሞራል ለእልና የራቀ ስራ ነውና ይሄንን ነገር አድማጮቻችን ጋር ልንወያይ። ይሄ ነገር ማብቂያው መቼ ነው? ትላንት ሶማሌ ላይ አንገታችን ደፍተናል። ትላንት አዋሳ ላይ በጣም አዝነናል። ትላንት በተባሳለፍነው 27 አመት ውስጥ የተወደረ ምንድነው የተወደረብን የድርማግ ይሄ ዘረኝነት የሚባለው ነገር በጣጥሰን በአዲስ ተስፋ ተሻግረናል። ባልነበት ማግስት እንደዚህ አይነት አደጋዎች በተደጋጋሚ እየመጡ ነው። ኢትዮጵያዊ በህረተኝነት እየጠፋ አደጋ እየንትን ይያለውና አመድ እዚህ ላይ ያለን ሐሳብ እስኪ አንተም
የሚያሳስበኝ ከሁሉ በላይ የሚያሳስበኝ የሳይኮሎጂካል ኢምፓክቱ ነው። አንድ ታሪክ አቃለሁ። ምንድነው ጀርመኖች የናዚ ጀርመኖች ፖላንድን ነው መጀመሪያ የወረሩት። ያን ጊዜ ፖላንድን ሲወሩ አልጠበቁም ነበር። የፖላንድ ናሽናሊስቶች የመጨረሻ የሞት የሽረት ትግል ያደርጋሉ ብለው አልጠበቁም። ዝም ብለው ብቻ የሚገቡ መስሏቸው ነበር። ግን የተወሰኑ የፖላንድ ኦፊሰሮች የሞት የሽረት ትግል አደረጉና ተቋቋሟቸው ድንበሩ ላይ። ይሄንን ሲያዩ የጀርመን ፋሺስቶች ናዚስቶች ያደረጉት ምን እንደሆነ ታውቃለህ? በሜጋፎን ጦርነቱ በሚካሄድበት አካባቢ ምን ብለው በሜጋፎን አወጁ? የእንግሊዝ የባህር ኃይል የፖላንድን ኦፊሰሮች ለመርዳት በመንቀሳቀስ ላይ ነው ብለው አሉ። ያን ጊዜ እነዚህ ከመጀመሪያውኑ እየተጋደሉ የነበሩት የፖላንድ ናሽናሊስቶች ሞራላቸው ሰማይ ደረሰና በበለጠ መታገል ጀመሩ። ከተወሰነ ሰዓት በኋላ ወዲያው ናዚስቶቹ ወጥተው የፖላንድን ናሽናሊስቶች ሊረዳ ተንቀሳቅሶ የነበረውን የእንግሊዝ የባህር ኃይል ድምጥማጡን አጠፋ ነው አሉ። ያን ጊዜ እላይ ደርሶ የነበረው የፖላንዶች ተስፋ መሬት ዘቀጠ። ገባ የሳይኮሎጂ ጨዋታውን ድጠዋቸው ገቡ ወዲያው። እንግዲህ ምንድነው እኔ የሚያሰጋኝ እንዲህ አይነት ችግር አገራችንም እንዳይፈጠምብን ነው። አንደኛ የሞራል ተስፋ ላይ ከደረሰ በኋላ ከአብረ የኛ ተስፋችን በወያኔ ጊዜ እስከዚህም ነበር እንታገላለን ግን እስከዚህም ነበር። አሁን የኛ ናቸው ምንላቸው ሰዎች መጡ። ይሄን ትግል ካሰብነው በላይ ላይ ያደረሱልን ሞራላችን ተስፋችን ላይ ደረሰ። አሁን ይሄንን ሲሰበርብን ሞራላችንና ተስፋችን ታች ነው የሚዘቅጠው። ተስፋ መቁረጥህ የመጨረሻ ተስፋ ቆራጭ ትሆናለህ። ያንን ነው የምፈራው። ያን ላይሆን ነው የኔ ትልቁ ፍርሃቴ። ዋጋ የለውም። እግዚአብሔር ራሱ ረስቶናል፣ ፈጣሪ ረስቶናል ወደሚለው ይገባል የሰው ልጅ። አንዳንድ ጊዜ ለተፈጠሩበት ችግሮች መፍትሄ ሲያጣ ወደ ላይ ነው፣ በተለይ እኛ ኢትዮጵያኖች ወደ ላይ ሱፐርናቹራል ፎርስ ነው የምንፈልገው። ያንን ደግሞ ማማት እንፈልጋለን። አይ በቃኛ እንትቶናል እንጂ እንደዚህ አድርጎ ለኛ እኛን የሚያን ቢሆን ኖሮ ላይ ደርሶ እንዲህ አይዘቅዝቆ አይጥለንም ነበር። ያ አይነት ሜንታሊቲ እንዳያድርብን፣ ያ የሞራል ድቀት እንዳይደርስብን ነው የኔ ፍርሃቴ።
ያው ምናልባት አመድ ምናልባት ይሄኛው አይነት ችግር ውስጥ እንዳንገባ እያንዳንዱ ኢትዮጵያዊ በባለቤትነትና በኃላፊነት ስሜት በምን አይነት መንገድ መንቀሳቀስ አለበት። ይሄ ተስፋ እውን ሆኖ መሰረት ጥሎ ኢትዮጵያ ውስጥ የተጀመረው የተስፋ ሂደት በትክክለኛ የተግባር ስራ እንዲደመደም እያንዳንዱ ኢትዮጵያዊ ከተስፈኝነት ባለፈ ያንዳንድ ችግሮች ሲፈጠሩ ቤት ቁጭ ብሎ ጓዳ ተቀምጦ ከንፈር ከመምጠጥ በዘለለ ተግባራዊ ስራው ላይ በመስራት ኢትዮጵያ አንድነት አስጠብቆ መሄድ የሚችልበት መፍትሄ አምጪ የሆኑ የስራ ሂደቶች ውስጥ እንዴት መግባት አለበት። ሚዲያችንም ሬዲዮናችንም እንግዲህ ከዚህ ቀደም ይሄ ችግር ሊመጣ ይችላል በጋራ ተንቀሳቅሰን ልናወግዘው ልናስወግደው ይገባል በሚል ኢትዮጵያዊ ብሔርተኝነት ኢትዮጵያዊ ዘውግነት እንዲያድግ ኢትዮጵያዊ ያንዳንዱ ኢትዮጵያዊ ልቦና ውስጥ ህብረ ብሔራዊ ስሜት እንዲበለጽክ ብዙ ስራዎችን ስንሰራ ቆይተናል። ከዚህ ቀደምም አሁንም እንደግፈው ወደፊት ምን ይሄድበትም በኢትዮጵያ አንድነት ልዩነታችንን በፍቅራቻችን በዲሞክራሲያዊ በሆነ መንገድ አለመስማማታችንን ፈተን የምንሄድባት የህብረ ብሔር ብሔረሰቦች ሀገር የህብረ ቀለማት ውጤት የሆነችን ሀገር ይዘን መሄድ የምንችልበት መፍትሄ ስራዎች ላይ ነው ትኩረት ማድረግ ያለብን። በተመሳሳይ ሰዓት አመድ የዚህ ችግር የመጀመሪያ እንትኑ ጋላቢዎች የሆኑት ሶሻል ሚዲያና በተለያየ ሚዲያ ውስጥ ያሉትም ጥላቻን ሄት ስፒች የሚዘሩ አካላቶች ሚዲያዎችም መቆጠብ ያለባቸው ይመስለኛል። መንግስትም ሆነ ማህበረሰቦች እንደዚህ አይነት ሚዲያዎችን እንደዚህ አይነት ማህበረሰቦችን የገቢ ምንጭ ከመጀመሪያውኑ በማየት በማጤን ለዓለም አቀፍ ወንጀለኛ እንትኖችም ማቅረብ አለበት። ከሰሞኑ ሳይ ነበር በተለይ ክራይም አገንስት ሂዩማን ራይትስ የሚለው የዓለም አቀፍ ህግ የሚመለከታቸው ናቸው። ሄት ስፒች አሁን በየሚዲያው ምን ሰማቸዋል በጣም አደገኛ ሆኖ እኛ ሬዲዮናችን ከመሰረው አገንስት ቱ ዲስ ሰዎች ያላቸው መልካም ስሜትና አስተሳሰብ ወድቆ ወርዶ በብሔረተኝነት እንዲያስቡ አስተሳሰባቸው እንዲጠብ መፍትሄው ጥፋት የሆነውን የሚሰብኩ ሰዎችን በአውሮፓ በአሜሪካ በተለያዩ ሀገር ያሉ ሰዎችን ጉያችን ውስጥ ወሽቀን የሚረዷቸው ሰዎች የገቢ ምንጫቸውን ትኩረት ሳንሰጥ ሳናይ ስለ አንድነት ብቻ መስበካችንም መፍትሄ እንዳያመጣ እንቅፋት የሆኑበት ያለበት ሂደት አለ። በተመሳሳይ ሁኔታ አዲስ አበባ ዙሪያ ውስጥ የተካሄደው ሁኔታ የመንግስት አካላቶች በተለይ የፌደራል ፖሊስ ኮሚሽን የኦሮሚያ ፖሊስ ኮሚሽን ሊጠየቅበት የሚገባ ጉዳይ ነው። ይህ ጉዳይ ከመሆኑ በፊት መረጃ አለ፣ ልዩ ኃይል አለ፣ ይህንን ሊያረግ የሚንቀሳቀስ ኃይል አለ ተብሏል። እንደ መንግስት ይህንን ኃይል አደጋ ሳይፈጥር የመከላከል ስራ የኦሮሚያም የፌደራልም የፖሊስ ስራ ነበር። ይህንን ኃላፊነት አልተወጡም።
መግቢያ ላይም እንዳልኩት ሁለት ነገሮች ግልጽ መሆን አለባቸው። አንደኛ በመጀመሪያ ደረጃ አሁን የምናያቸው ችግሮች እንዳይፈጠሩና እንዲቀረፉ ከፈለግን የሰው ልጅ ሰው መሆን መቻል አለበት። ሰው መሆን ስል ምንድነው? መጥፎ የሆነውን ነገር አንተ ስትሰራው ብቻ ሳይሆን መጥፎ የሚሆነው እኔም ስሰራው መጥፎ መሆንን ማመን መቻል አለብን። ነገሮች መጥፎ ናቸው የሚባሉት ሌላው ሲሰራው ብቻ ሳይሆን እኔም ስሰራው። ደብል ስታንዳርድ መኖር የለበትም። ከማስተዋወሰው አሁን አንዳንድ እንትኖች ላይ ከመያቸው የሚያሳዝኑ ነገሮች ምንድነው? የወያኔ ደጋፊዎች ጀሌው በተለይ ወያኔ አይኑን ያወጣ ጥርሱን ያገጠጠ የፋሽስት ስራ ሲሰራ ሁሉ የኛ ነው በማለት ብቻ ይደግፉት ነበር። ምንም እንትን ሳይኖራቸው የኛ ነው የኛ ድርጅት ነው ከኛ የወጡ ናቸው በማለት ብቻ ይደግፏቸው ነበር። አሁንም እንዲህ አይነቱን ስንቃወም የነበርን የኛ ነው የመጣው ቦታውን ያዘው በሚል እንደዚህ አይነት ስራ ሲሰራ መቃወም መቻል አለብን። የኔ ሲሆን ትክክል ነው የሌላው ሲሆን ግን ስህተት ነው የሚለውን ከዛ ስታንዳርድ መውጣት አለብን። ለዚህ ነው ሰው መሆን አለብን የምለው። ሁሉንም ነገር በኩል ለማየት እኔ የኔ እናት ለኔ ጥሩ እንደሆነች ሁሉ የሌላው እናትም ለዛኛው ጥሩ ነች። የኔን እንደምወድ ሌላውም ሊወድ እንደሚችል መረዳት መቻል አለብን። ሌላው መንግስት ሊያደርገው የሚችለው የመጀመሪያው ዋናው ምንድነው ኃላፊነቱና ግዴታው የህዝቡን ሰላምና የሀገሪቱን ሰላም ማስጠበቅ መቻል ነው። አለበለዚያ መንግስት አለ ለማለት ያስቸግራል። አንድ ሀገር ውስጥ መንግስት ማድረግ ያለበት የህዝቡን ሰላምና ጸጥታ እንዳይደፈርስ የመጀመሪያው እርምጃ ይሄ ነው። የመንግስት የሀገሪቷ ሰላምና ጸጥታ ያ እየደፈረሰ ያ እየተበላሸ በየጊዜው መግለጫ እየወጡ ወይንም ደግሞ እየሄዱ ሀዘን መግለጫ ወይንም ደግሞ ሄዶ ለቅሶ ወይንም ሀዘን መድረስ የመንግስት ኃላፊነት ስራ አይደለም። ያንን የሚያደርጉት ሰዎች አካውንታብል መሆን መቻል አለባቸው። ያንን የተሰጣቸውን ኃላፊነት ስራ ላይ የማይውሉ ሰዎች ለዚህ ነው ባለፈው ጊዜ ከወያኔ ጋር በነበረው ግብግብ የዲሞክራቲክ ኃይሎቹ ይሉት የነበረው በቅድሚያ የሲስተም ለውጥ ይደረግ ኢንስቲትዩሽኖች ይጣናከሩ የሰዎች ጥንካሬ አይደለም ያስፈልገን በዚች ሀገር ውስጥ ስልጣን መያዙም ኢርሬሌቫንት ነው ኢምፖርታንት አይደለም ለኛ ቅንጅቶች በተለየሉት የነበረው ኢንስቲትዩሽኖች የህግ የበላይነት የሚረጋገጥበት ማንንም ማንንም ከበላይ ሆኖ ወንጀል ሰርቶ በህጉ መሰረት የሚቀጣበት ለህግ የሚቀርብበት ማንንም ከህግ ውጪ ምንም የማይሰራበት ኢንስቲትዩሽን ይቋቋም ነው አሁን እንደምናየው ያሉት ኢንስቲትዩሽኖች ተጠያቂነት የለባቸውም ፖሊሱ የፈለገውን ያደርጋል ፖሊስ የፈለገውን ከህግ ውጪ የፈለገውን ወስዶ የፈለገውን ሰርቶ ምንም አይደረግም እንግዲህ እንዲህ ከሆነ ህግ የሌለበት ህግ ወጥ ሀገር ይሆናል ህግ ወጥ ሀገር ከሆነ ደግሞ ህግ እስከሌለ ድረስ ህዝብ ምን ማድረግ ይችላል ይጀምራል ራሱን መጠበቅ ይጀምራል ራሱን መከላከል ሲጀምር ደግሞ በግሩፕ የሚመስለውን እየፈለገ ህብረት ይፈጥርና ራሱን እንትን ለማለት ሲል ሌላውን አታክ ማድረግ ይጀምራል ያ ደግሞ በረጅሙ ከተወሰደ አደጋ ይፈጥራል መንግስት መንግስትነቱን ማረጋጋት መቻል አለበት
ያው ምናልባት እስቲ እንከተላለን ውይይታችን ዘውዱ የተለያየ ስልክ ጥሪዎችንም እየተቀበልክ ነበር በዛው እስቲ እሱን ደግደምረ እስቲ ያለህን አንተ ማስተያየትም
እንግዲህ እኔ በዚህ ዙሪያ ላይ ከዚህ ቀደም መሪዶናችን ሰፋ ያለ ፕሮግራም ሰርተናል ይሄ ዘረንና ጎሳን ምክንያት ያደረጉ ግጭቶችን በተመለከተ ብዙ ነገሮችን ሰርተናል ከዚህም ደግሞ سنመለከት በአለማችን ላይ ብዙ በጎሳና በዘር ግጭቶች ብዙ ችግር የደረሰባቸው ሰዎች አሉ። በአለም ታሪክ ጎልቶ የሚጠቀሱት የዘር ማጥፋትና የዘር ማጣራት ወንጀሎች ላይ አብዛኞቹ መንስኤዎቻቸው የጎሳና የዘርን መሰረት ያደረጉ ግጭቶች ናቸው። ለምሳሌ ያክል እንደ አውሮፓውያን አቆጣጥር በ19 አፕሪል 6 1994 በመንግስት ስልጣን ላይ እርካል ላይ ከነበሩ አክራሪ የውሱ ጎሳ አማራሮች የነርሶ የፖለቲካ መልካከት ደጋፊዎች በተደራጁ ታጣቂዎች ሚሊሻዎች ስልታይ ግድያ ወንጀሎች በማቀናጀትና በግንባር ቀደምትነት በመምራት በመቶ ተከታታይ ቀናት እልቂት 800 ሺህ ሰላማዊ ህዝቦች በተለይም የቱሲ አክራሪ የጎሳ አባላት ፈይተዋል ይሄ ራሱ የዘረኝነት ያመጣው ጦስ ነው እንዲሁም በ1994 ሩዋንዳ 5.5 ሚሊዮን ህዝብ ነበራት ይሁንና ከነዚህ ውስጥ 14 በመቶ የሚሆኑት የቱሲ ጎሳ አባላት ነበሩ። በአሁኑ ጊዜ ሩዋንዳ 11.5 ሚሊዮን ህዝብ ብዛት አላት። ከነዚህ ውስጥ 10 በመቶ የሚያከሉት የቱሲ አባላቶች ናቸው። እነዚህ سنመለከት ዘውዱ ምሳሌ በምሳሌ
እንከተላለን እስኪ ምናልባት አንድ አድማጭ አለውና የሚሰማ ከሆነ አድማጭ አያየን
እናስተምና
አስተያየት የሚሰጡን ከሆነ ዘውዱ አዳንተ ሐሳብ እንመለሳለን። ሐሳብ አስተያየት ካለዎት አድማጭ ይከተሉ።
አመሰግናለሁ ስለተሰጠኝ እድል። ሙሉቀን ባላለሁ ከኢትዮጵያ ስደተኛ ማህበር የህዝብ ግንኙነት ኃላፊ ነኝና አሁን የምትሉትን ጉዳይ እኛም እንደ ስደተኛ ማህበር ስንወያይበት ነበረ። በዚህም ጉዳይ ላይ ሰፋ ያለ ጊዜ ወስደናል። ማለትም ሁለት ቀናት ስብሰባ ተቀምጠን ምን ማድረግ አለብን በዚህስ በተፈጠረው ነገር እኛም እንደ አንድ ኢትዮጵያውያን ማሰማት ያለብን ነገር ምንድነው ማድረግስ ያለብን ምንድነው የሚለውን ሰፋ ያለ ውይይት አድርገን መግባባት ላይ ደርሰናል። የተወሰነ የድምጽ ልዩነት ቢኖርም ግን ከሰባታችን ስድስታችን ተስማምተናልና በአሁን ባለው ጉዳይ ላይ እኛም ድምጻችንን እንደ አንድ ኢትዮጵያዊ ድምጻችንን ማሰማት አለብን የሚል አግሪመንት ላይ ደርሰናልና በዚህ መሰረት የሚቀጥለው ማክሰኞ በኢትዮጵያ ኤምባሲ ፊት ለፊት ሰልፍ አዘጋጅተናል። ምንድነው ሰልፉ ዋና አላማ? የኢትዮጵያ መንግስት እጅግ የበዛ ትግስት አሳይቷል፣ መለሳለስ አሳይቷል፣ ውሳኔ መስጠት አቅቶታልና መማር አልቻለም የኢትዮጵያ መንግስት። ይሄም በሶማሌ፣ በደቡብ፣ በድሬዳዋ፣ በጉራጌ ዞን፣ በቤኒሻንጉል እንዲሁም ደግሞ አሁን ደግሞ አፍንጫችን ስር ማለት በአፍሪካ መዲና በሆነችው አዲስ አበባ ቡራዩ ስር እስኪከሰት ድረስ ያሳየው እጅግ የበዛ መለሳለስ ነገ ለምትቀጥለው ኢትዮጵያ በጣም የከፋ ነው የሚሆነው በሚል ተስማምተናል። እና በዚህ መሰረት ኢትዮጵያ ኤምባሲ ፊት ለፊት መንግስት በአክቲቪስቶች ላይ ይሁን በግለሰቦች ላይ እርምጃ እየወሰደ አይደለም። ሰዎች እንደሚናገሩት አሁን በቡራዩ ከሰማን ብዙዎቻችን በቡራዩ ችግር ሲደርስ ገና ሳይፈጠር ደውለን ነበር ክልል ፌደራል ፖሊስ ጋር ለኦሮሚያ ፖሊስ አስተላልፈናል ነው ያሉት። ከዛ በኋላ ነው ሰው መጥቶ የተጎዳ ነው ያሉት። እና መንግስት ያስቀመጠቸው ሰዎች ኃላፊነታቸውን አልተወጡም። ነይ ሰዎች አላፊነታቸውን እስካልተወጡ ድረስ አሁንም እንዲቀጥሉ ነው እየተደረገ ያለው። ለህዝቡ ምንም ዋስትና የለውም። ይሄ ህዝቡ ያንዳንዱ ግለሰብ አክቲቪስቶች የሚሆን እኛ ሁለት መንግስት አለን፣ አንድ ቄሮ አንድ ያብይ መንግስት ይያሉ የተናገሩ እርምጃ እየተወሰደ አይደለም። ይሄ የበዛ ትግስት ነው። መንግስት እንደ መንግስት ይሄ ቤተክርስቲያን አይደለም ወይ መስጊድ አይደለም ሰዎችን መታባበልበት። ሰው የተለያየ ካራክተር አለው፣ የተለያየ ስነልቦና አለው፣ የተለያየ ትምህርት የውቀት ደረጃ አለውና እነዚህን ሰዎች በዚህ መልኩ ማስተናገዱ ለምትቀጥለው ኢትዮጵያ አስቸጋሪ ነው። እና የኢትዮጵያ መንግስት ነው አንደኛ እኛ ልናሳስብ የምንፈልገው። እንደ ኢትዮጵያ ስደተኛ ማህበር ከዚህ በፊትም ወያኔ ስንቃወምበት እንደነበረው ትክክለኛ ካሄድ አይደለም የኢትዮጵያ መንግስት እያሳየ ያለው ልስላሴ ወይ ደግሞ እያሳየ ያለው ትግስት እጅግ የበዛ ነው። እንደ አገር እንደ አገር ምትቀጥል ማድረግ ያለበት ዋናነት ህግ ማስከበር ነው። አሁን ደግሞ ኢትዮጵያ ውስጥ ህግ እየተከበረ አይደለም። ሰው የፈለገውን እንዲያደርግ ነው። ለምሳሌ እስረኞቹን ፈተዋል። የታጠቋት ወደ እንዲገቡ ተደርጓል። ከውጭ ያሉ ሰዎች እንዲገቡ ተደርጓል። እንደውም ደግሞ ዲሞክራሲው ያለ ልክ ተከፍቷል። ይህ ሁሉ አመለካከት ባለበት በእነዚህ በዘረዘርኳቸው አራት ነገር ውስጥ የተለያየ አመለካከትን አሳሰባል። እነዚህ ሰዎች መንግስት መቆጣጠር ሳይችል ከፈቀደላቸው ከአቅም በላይ ነው የሚወጡት። ነገ ሁሉም ሰው የታጠቀው ኃይል ለምሳሌ ኦነግ በለው ግንቦት ሰባት በለው ከነ መሳሪያው ነው አገር ቤት ያለው። ምን ሊፈጠር እንደሚችል በጣም ቀላል ነው፣ ህግ ካልተበጀለት። እስረኞች ተፈተዋል። እስረኞች እኮ እስር ቤት በነበሩ ጊዜ የደረሰባቸው መከራና ግፍ እጅግ የበዛ ስለሆነ በውስጣቸው ያዘሉት ቂም አለ። ምን ሊፈጥሩ እንደሚችሉ ማሰብ በጣም ተገቢ ነው። ሌላው ደግሞ ከውጭ የሄዱ ሰዎች ብዙ ዘመን በስደት የኖሩ ሰዎች ወደ አገር ሲመለሱ የተከፉበት ብዙ ነገር ሉዝ ያደረጉበት ነገር አላቸው። የራሳቸው አመለካከት አስተሳሰብ አላቸው። ይህንም በህዝቡ ላይ መርጨት ይፈልጋል። ለእነዚህም ገደብ ካልተበጀለት ዲሞክራሲው ደግሞ ዲሞክራሲው እንደ ዲሞክራሲ ሲፈቀድ ግዴታን መጣል አለበት በህዝቡ ላይ። ምን ህዝቡ ምን ማድረግ አለበት ማለት ዲሞክራሲ ሲሰጠው መብት ብቻ ሰጠው ግዴታን ካላስቀመጥክበት ሊያደርግ የሚችለው ጥፋት ሊደርስ የሚችለው ጥፋት ይከፋ። አሁን ያየነው የቡራዩ ይሄ መማሪያ ሊሆን ይገባል። እንደው የቡራዩ አይደለም መማሪያ ሊሆን ይገባል። ሲጀምር ሶማሌ ላይ የነበረው ያ እና ደቡብ ላይ የነበረው ታይቶ የማይታወቁ ነገሮች ሰው በህይወት እያለ ማቃጠል በጽቆ መስቀል ባለበት በዚህ ሁኔታ ካልተማረን በቡራዩ ያለውም ሊያስተምረን አይችልም። ስለዚህ መንግስት አሁንም አፋጣኝ እርምጃ ሊወስድ ይገባል። ማለት ቀደምም ስትነጋገሩበት እንደነበረው ለቅሶ መድረስና መንግስት ህግ ማስከበር ነው መጀመሪያ ከሁሉም በፊት እና ይሄንን ማድረግ አለበት በሚል ሁኔታ ተስማምተናል። ማክሰኞ ከ13-16 መንግስትን እናሳስባለን። በዚህ ደግሞ ጥፋት ያጠፉ ሰዎች እንዲጠየቁልን እንፈልጋለን። ለምሳሌ አክቲቪስቶች የሆኑ በኦሮሚያ ክልልም በአዲስ አበባ በፌደራልም ደረጃ ያሉ ሰዎች በህጉ መሰረት የሚገባቸውን ህግ ያልወሰዱ በሙሉ ተጠያቂ እንዲሆኑልን እንጠይቃለን። ስለዚህ ማንም የድርጅታችን አባል ማለት የኢትዮጵያ ስደተኛ ማህበር አባልም ይሁን ደጋፊ ማክሰኞ ከ14-16 በሚኖረን የሰልፍ ላይ ኢትዮጵያ ኤምባሲ ፊት ለፊት ነው፣ እዛ ላይ መጣችሁ ከኛ ጋር ድምጻችሁ እንድታሰሙ መምጣት የምትፈልጉ ሰዎች ከኛ ጋር ህብረት ማድረግ ከኛ ጋር መስራት የምትፈልጉ ሰዎች በራችን ክፍት ነውና እዚህ መልክ መጣችሁ ከኛ ጋር ድምጻችሁ እንድታሰሙ በጣም ደስ ይለናል። ደግሞ የሞቱት ወንድሞቻችን እህቶቻችን የምንረዳበት ሌላ መንገድ ካለም ደግሞ ይሄን ከሌሎችም አካላት ጋር በእኛም እንደ ስደተኛ ማህበር ማድረግ ያለብንን ነገር እየተነጋገርን ነው። ከኛ ጋር መስራት የሚፈልጉ ሰዎች ይህን ሬዲዮ የሚሰሙ ሰዎች ካሉ አብረን ብንሰራ እላለሁ። አመሰግናለሁ። ሌላ ጥያቄ ካላት?
በጣም ጥሩ አድማጬ። እንግዲህ በሌላ ሌሎችም አድማጮቻችን አየር ሰዓት እንዲይዙ እርስዎን እንትላለን። ያው ሰልፉን የሚደግፉ ወይም መልካም ነው ብሎ ውጤት ያመጣል ብሎ የሚያስቡ አካሎች በጠቅላላ መገኘት አለባቸው። ኢትዮጵያ ውስጥ ያለው ማካሄድ ህጋዊ ቅርጽ ይዘ ለሚደረገው ጥያቄና እንቅስቃሴ ሁሉም ድጋፍ እንዲሰጥ ጥሪያችን እናቀርባለን። አመሰግናለሁ አድማጬ። ዘውዱ፣ ስለ የሩዋንዳን ጉዳይ አንስተን በዛ ዙሪያ ላይ እያየነው ነበር ይሄን ጉዳይና እስቲ አቋራጭ የአድማጭ ጉዳይ ስላለ ነው።
ሁለት ምሳሌዎች፣ ሁለት ጎሳ ያላት ሀገር በዚህ መልኩ የዘር ጭፍጨፋ አካሂደው ዛሬ እዛች ሀገር ላይ ዘረንን ሃይማኖትን ተገን አድርጎ መደራጀት በህግ የተከለከለበት ሆኖ ዛሬ ሰላማውን አውጃ የምትኖር ሀገር ናት። ሌሎቹንም መጥቀስ ይቻላል ከጊዜ ማጠር አንጻር ነው እንጂ እኛ ከነዚህ ሀገሮች ትምህርት መውሰድ አለብን። በዘር መደራጀት ወይ በዘር ተደራጅቶ ቅስቀሳ ማድረግ በየሶሻል ሚዲያዎች አሁን ጊዜው ተመችቷልና ሶሻል ሚዲያ ከፍተኛ አስተዋጽኦ እያደረገ ነው። አንድ የአንድን ዘር የበላይነት በመጥቀስ በምንም ታሪክ ላይ ኤቪደንስ የሌላቸውን ሐሳቦች እንደተደረገው አድርጎ ማቅረብ እንዲሁም በብዙ ተምረናል እውቀት አለን በሚሉ ሰዎች ደግሞ እንደዚህ አይነት ክስተቶች መራገባቸውና ህዝቡ ለልቂት መዳረጋቸው እነሱ የተደላደለ አገር ኖሮ በጥበቃ ነው እንደምናየው በዘር ምክንያት በማድረግ ቅስቀሳ ሲያደርጉ የነበሩ ሰዎች አክቲቪስቶች ሰዎች በጥበቃ ነው ከቦታ ቦታ መንቀሳቀሱት ለራሳቸው ዋስትና አላቸው ለህይወታቸው ነገር ግን በዚህ ቅስቀሳ በስሜት የሚገቡ ሰዎች ደግሞ ብዙ ጊዜ ጥቃቱም ለጥቃቱ ተጋላጭ ሆኑት እነሱ ናቸው እነሱ የምንትኛውንም ቃል ቢናገሩ እስከዛሬ የተከሰሰ አክቲቪስትም የለም ለህግም የቀረበ የለም እና ይሄን እያየን ያለነውና አሁን አንድ አድማጭ መስመር ላይ አለም
አንድ አድማጭችን ደግሞ አየን ላይ ገብቷል አድማጬ አስተያየት ባሁን እየተወያየን ባለብ ጉዳይ ላይ አስተያየት ለመስጠት ነው ይከተሉልን አየር ላይ ነው
ኦኬ ሰማ ይሆን
ይሰማል ጌታ ያጠራ አድርገው ሐሳብ አስተያየት
እሺ እኔ አስተያየት መስጠት የምፈልገው ሀገር የውድን ሳይሆን የዜጋ መሆን አለበት በኢትዮጵያ ውስጥ ነው ማለት ላለፉት 27 አመታት ሀገር የውድን ነበረች አሁን ቡድኖች ናቸው ሀገሪቱን እየበጠበጡ ያሉት ስለዚህ የኢትዮጵያ መንግስት ሀገሪቱን የዜጎች የማድረግ ኃላፊነት አለበት እንጂ ነው መነሳው እኛነት ነው ብዙኛዎች አሉ ኢትዮጵያ ውስጥ ያን መከላከልና ህገ መንግስቱ ላይ ትኩረት አድርገን ህገ መንግስቱን ማሻሻል ካልተቻለ በስተቀር ይሄ ነገር እኔ ቆማል ብዬ በእኔ ሐሳብ አልገልጽም ብዙ ኤክስፐርቶች የፖለቲካ ባለሙያዎች በዚህ ነገር ላይ በጥልቀት ቢሰሩበት ጥሩ ይመስለኛል እኛነት ነክሷል እኛማ ስንትኛ ነን ያለው ኢትዮጵያ ውስጥ ከ20 በላይ እኛዎች ማለት ነው ሁሉም እኛ ነው የሚለው ኢትዮጵያም ይደለም ስለዚህ ያንን ቶሎ ህገ መንግስቱ ላይ ተከክሮ በህግ እንዲታገድ ማገድ ይሄ የዘር ነገር ብዙ ነገር ያመጣ ነው ያለው ሁሉም እኛ ነው የሚለው በየቦታው ተነስተ ማለት ነው ሀገር የቡድናት ባሁን ሰዓት የዜጋ አይደለችም በአለም ታሪክ እኔ እናንተም ልትገልጹት ትችላላችሁ እኛ ብሎ ህገ መንግስቱን ያዋቀረ ሀገር ይኖር ይሆን እኔ ሰምቼ አላውቅም ያ ነው ችግር እየፈጠረ ያለው እና በዚህ ላይ መስራት ብቻ ሁላችንም እዚህ ይሄ ነው ፖይንቱ እዚህ ላይ ሁሉም ሰው ማለት ነው ተረባርቦ ሀገር የዜጎች እንድትሆን ማለት ነው የቡድኖች ሳይሆን ሀገር የዜጎች እንድትሆን መሰራት አለበት ብዬ ነው እኔ ማስበው ሁሉም ሰው ማለት ነው ማንንም ሰው በዜግነቱ የትም ቦታ ላይ ሀገሬ ነው ብሎ ማለት እንዲችል በህግ መደንገግ መቻል አለበት
ያው ምናልባት ሀገር የጋራ እንድትሆን ነው መልክቶ ምናልባት እያንዳንዱ ኢትዮጵያዊ ይሄን ሬዲዮ የሚያዳምጥ በተግባር ስራው ላይ መንግስትን አግዞ መንግስት ወደዚህ ተግባር ስራ ይደስት ይገባ ዘንድ ምን ማድረግ አለበት በአንድ ደቂቃ አጭር መልስ ይስጡኝ
ያው እኔ ምገልጽ ይሄንን ነው ሁላችንም ትኩረት ይሄን አድርግ እኛነትን ኢትዮጵያ ወደሚል እንለውጠው ወደ ዜግነት እንለውጠው ወደ ብሔርና ወደ ቡድን አናድርገው ወደ ቡድን ካደረገን አሁንም መልክቴን ማስተላልፈው እማያልቅ ህልቂት ውስጥ ነው ቀደም እንደገለጻችሁት ማለት ነው እማያልቅ በሰው ልጅ ታሪክ ውስጥ ብዙ ህልቂቶች ተፈጽመዋል በህግ የኢትዮጵያ ህገ መንግስት ወደ ህልቂት የሚገፋፋ ነው ብዬ ነው በእኔ እማም ነው ማለት ነው ህገ መንግስቱ ላይ ትኩረት አድርጎ በህግ ነው መቆም ያለበት አድማጭ ወንድሜ እንደገለጸው የሩዋንዳ ምሳሌ ሰጥቶናል በህግ እንዳቆሙት ማለት ነው
እንዳሉት
ሄሎ አድማጭ
አቤት ይስማኛል
ምናልባት አህመድ ማስተያየት እየሰጠ ነው እኔም ቀደም ጠያቂ ቃቅርብ የነበረ በአንድ ደቂቃ ሐሳቦትን ይተክሉልስኪ ተግባራዊ ስራው ምን መሆን አለበት መንግስትን ያንዳንዱ ህዝብ በተለይ ሬዲዮ የሚያዳምጥ ሰው የመንግስትስ ወደዚህ አይነት ቁርጠኛ አቋም ይሄንልና መፍትሄ ያበጅ ዘንድ ህዝቡስ ምን ማገዝ አለበት ምን መስራት አለበት የሚለውንም አመድም ጥያቄ ጨምርበትና እስቲ
ለነገሩ ለአድማጭ ይሄንን ለማድረግ ምን መደረግ አለበት ብሎ እንኳን መጠየቁ ከበድ ይላል ምክንያቱም ይያንዳንዱ ሰው መልስ ላይኖረው ይችላል
ኦፒኒየን ነው የሚሆነው የግል ኦፒኒየን ነው የሚሆነው የግል አስተያየት ነው የሚሆነው ይሄ የፖለቲካ ኤክስፐርቶች ስራ ነው እንደዚህ አይነት ነገር ማለት ነው ግን ሁላችንም ይሄ ፖይንቱ ይሄ መሆኑ ፖይንቱ ነው ህዝቡ ማወቅ ያለበት ይሄ ነገር ለምን ሊመጣ ቻለ ለምን በሶማሌ ተከሰተ ለምን አዲስ አበባ ጋር ተከሰተ ለምን አዋሳ ላይ ተከሰተ በቡድን ነው እየተነሳ ያለው ይሄንን ነገር እና ሁሉም ሰው ይሄ ቡድን ነገር ጠብ ያመጣና እልቂት ያመጣ ስለሆነ ባስቸኳይ በህግ ማለት ነው በህግ ባስቸኳይ ማለት ነው የሚቆምበትን ነገር ሁሉም ፖይንቱን እዚህ ላይ የጋራ ሀገር እንድትኖረን አንድ ኢትዮጵያ እንድትኖረን ከፈለግን ይሄንን ነገር ነው መጀመሪያ መቆም ያለበት ሚዲያዎችን መስራት ያለባቸው ይሄንን ነገር አግሉቶ ማውጣት ምን ያህል መጥፎ ነገር እየተከሰተ እንደሆነ በቡድን ሰው የተሰለፈው ማለት ነው አይደለም ኢትዮጵያ ውስጥ እኮ ውጭ ሀገር እኮ በቡድን ነው የምንኖረው ይሄን መደበቅ የለብንም ሁላችንም በቡድን እኮ ነው የምንኖረው ኢትዮጵያን ያልን ግን ተገለን ቁጭ ብለናል የሆነ ቡድን የኤክስ ቡድን አባል ያልሆነም ማለት ነው ይሄንን ነው መታገል ያለብን ይሄንን እውነት እናንተ ማፍረጥርጣችሁ አውጣታችሁ ለህዝቡ ማስተማር ካልቻላችሁ ሚዲያዎችን ማስተማር ካልቻሉ ይቀጥላል ይሄን ነገር ሀያል የሆነ ቡድን በትንሹ ላይ ጉልበቱን ያሳየ ኢትዮጵያ የቡድኖች የሀያሎች ወይም ደግሞ ከፍ ያሉ ሰዎች ልክ እኔ መግለጽ አልችልም ይሄንን
አድማጭ ያው ጉድተ
እንደነሱ ነገር በስሜት ስለሚሆን የታየኝን ነገር ፍንጭ ሰጥቻለሁ እኔ የሚመስለኝን ነገር ማለት
በጣም ጥሩ በጣም ጥሩ
ደሞ
ያው ሰማን
ይሰማል ይሄንን ነገር በደንብ ገልጾታል
አድማጭ
ይሰማውታል የፖለቲካ ሰዎች ደሞ ይሄንን አብራርተው ማለት እዚህ ላይ መስራት አለባቸው ወደዛ ወደዚህ አይደለም እዚህ ላይ ሲሰሩ አገራችንን ማስተካከል እንችላለን መቼ ነው ይሄ ቡድን የሚለው ነገር የመጣው 27 አመቱ እኮ ነው በቡድን ከተሰለፈን ማለት ነው በቡድን ተለያይተን ወዲያና ወዲህ ሆነን የጎሪት
መጣየት
ተጀመረን ማለት ነው ይሄንን መጀመሪያ በህግስና ቆም ነው ሌላውን ነገር ማቆም የምንችለው ያለበለዚያ ግን በቡድን ተሰልፎ እንዴት ይሁን ይሄኛው ወደዚህ እንጣ ያኛው ወደዚህ ሂድ የሚያዋጣ ነገር አይመስለኝም
እሺ እንግዲህ እርሶ የሰጡት አስተያየት አለ ቡድንተኝነት
አው
ቡድንተኝነት ቀርቶ ህብረ ብሔራዊ አንድነት ስሜትልን ወይም ያን መፍትሄ የሚሰጥ የመንግስት አመራር ይኖር ነው በጣም ነው እናመሰግናለን የዜግነት ፖለቲካ ይኖራል ነው
የግለሰቦች መብት የሚከበርበት የቡድን ሳይሆን የግለሰቦች መብት የሚከበርበት ኢትዮጵያን መመስረት መቻል አለበት
በጣም ቆንጆ
የትኛውም ያለም ሀገር ማለት ነው
አዎ ሌላ ማየር ሰዓታችን አጭር ስለሆነ የሰጡት ገንቢ ሐሳብ ነው በጣም ነው እናመሰግናለን
አመሰግናለሁ
ፕሮግራማችን ይቀጥላል አድማጮቻችን እንግዲህ እንዳይመታዩት ነው ብዙ አድማጮቻችን አሉ አስተያየት ለመስጠት የሚፈልጉ ግን ሁላችንም ትኩረት ማድረግ ያለብን ዋናው ነገር ይሄ ጉዳይ ይሄ አጥፊ ነገር የኢትዮጵያን ብቻ ሳይሆን ተሻግሮ የአዲስ አበባ የኢትዮጵያ ማhall እንብርት አዲስ አበባ ዳር ላይ ደርሷል ይሄ ጉዳይ አፋጣኝ መፍትሄ ካላገኘ አገራችን ከዚህ ቀደም ስንለው እንደነበረ ወደማንም ወጣበት እንደቀል የተጀመረው ዘውዱም ከዚህ ቀደም በሶሻል ሚዲያም ላይ እንደ ሐሳብ ያቀረብከው አለ የሱሪያን የሊቢያን የሩዋንዳ ኔታላዩ ሀገራቶች ቀላል የሚመስሉ ምሳሌዎች ያቀርብንበት ሂደት አለ።
ሀገራቶችን ስትመለከት እንግዲህ ሶሪያን በቅርቡ ማንሳት ይቻላል። ሶሪያ በአለም ደረጃ በጣም ጥሩ የሆኑ ኑሮችን ከሚኖሩ ሀገራት ተርታ አንዷ ናት። በጣም ዘመናዊ ህንጻዎች፣ በጣም ብዙ ሀብት የፈሰሰባቸው መንገዶች አሏት። ህዝቦቿ ተንደላቀው የሚኖሩባት ሀገር ነበረችና በአንዳንድ አለመስማማቶች ሃይባይ በማጣታቸው ምክንያት ብዙ ውድቀትን አስከተለች። አንድ ሶሪያዊ ከትምርት ቤት አንድ ሶሪያዊ ህፃን ከትምርት ቤት ሲመጣ በሞግዚቱ ረፍት እንዲያገኝ በፒያኖ እንትን የሚሰጠው ነበር በቃ ሪላክስ እንዲያደርግ። ዛሬ ግን ሶሪያዊ አይደለችም። በዛን ሰዓት ሃይባይ በማጣቷ ምክንያት ሶሪያ ዛሬ ወደ ፍርትራሽነት ተቀይራለች። ከነሱ ህይወት እኛ መማር አለብን ነው ትልቁ እንትን። እና ዛሬ ሶሪያ ማንንም ሶሪያዊ ጎንበስ ብሎ ከቻይና ሩዝ ይቀበላል ብሎ አያስብም ነበር። በዛ ወቅት ካላቸው ሀብት ካላቸው መንደላቀቅ ሐሳብ ችግር ይመጣል ብሎ አያስብም ነበር። ነገር ግን ዛሬ ወደ ፍርትራሽነት ስትቀየርና ህዝቦቿ በስደትና በሞት ውስጥ ያሉ ዛሬም ከፍርትራሽ ስር ያሉ ሶሪያኖች አሉ። እስከዛሬ አስክሬናቸው ያልወጣ ሌሎቹ ደግሞ በስደት ወደ ተለያየ ዓለማት ሄደዋል። ዛሬ ግን ሀገራቸውን በተንቀሳቃሽ ምስል ከዛ በፊት ባሉ ምስሎች ያዩ የሚቆጩ አሉ። እና ይሄንን ስናይ እኛ ዛሬ በመናራገበው በመቀ ሀገር ሆነን መናራገበው አክቲቪስቶች አለን ያንድ ጎሳ የበላይነትን እናንጸባርቅ ካንድ ሀገር ይልቅ አንድ ጎሳን እንደ ከሌላ ዓለም እንደመጣ ፍጡር ስጋ እንዳለበት ፍጡር አድርጎ መስበክ ይሄ ለህዝብ ትልቅ አደጋ ነው። ለምሳሌ የምናያቸው የዘር ሁኔታዎችም እንዳሉ ሆኖ ማለት
ነው። እንቀጥላለን አድማጮች ማስቀደም ስላለብን ነው። ሄሎ አድማጭ አንድ አድማጭ አየር ላይ ያሉና ሐሳቦትን ባጭሩ ያለና አጭር ሰዓትም አጭር ስለሆነ ባጭሩ ሐሳቦት ሊስጡንና ውይይታችን ይቀጥል እስኪ።
እሺ ጤናስጥልኝ ሰማል።
ሰማል አድማጭ ይቀጥል።
እሺ ጤና እኔ በመጀመሪያ ሐሳቤን ማለት የምፈልገው በትልቁ ከፍተኛ ሚዲያዎች ከፍተኛ ኃላፊነት አለባቸው ህዝብን በማረጋጋት ላይ። በተጨማሪ ሁለት ነገር አለ አሁን በሀገራችን ላይ። አንደኛ ቡራዬ ላይ የደረሰው እልቂት መላ ኢትዮጵያን ህዝብ ያሳዘነ ነው። ነገር ግን ከጅምሩ ለምሳሌ ሶማሌ ላይ ተከሰተ፣ ደቡብ ላይ ተከሰተ፣ አሁን ግን በዋና በአዲስ አበባ ከተማ ዙሪያ ላይ በቅርብ ክልል ውስጥ ነው የተከሰተ። ይህ ነገር ሲሆን አንደኛ መከላከያ ሰራዊት ወይም ደግሞ የፌደራል ኮሚሽን የጸጥታ መረጃው ቀድሞ ደርሷል። አንድ ፍትህ ተደርሶ የኢትዮጵያ መከላከያ ሰራዊት ወይም ፖሊስ ኮሚሽን ትልቁ ስራው የህዝብን ደህንነት የለተለተ ኑሮ እንዳይደናቀፍ ማድረግ ሲሆን መረጃ ደርሶ ያልተደረገው በቀድሞዎቹ ጥቅማቸው በተናስካ ኃይሎች ያለው መዋቅር በአምስት ወር ማፈራረስ ስላልተቻለ ያ ስላለ ሰራዊት ባለበት ወይም ደግሞ መከላከያ ሰራዊት ባለበት ነው ንጹህ አንድ ሰዎች ደማቸው ተፈሰሰ። ይሄ አንድ ነገር ነው። ራሱ መረጃዎቹ 40 ቀሮ ተገልሏል ይላል። ነገር ግን የፖሊስ ኮሚሽኑ ዘይን ጀማል እንዳስተገደሉ አረጋግጧል። እና ቀሮ ደግሞ ማለት ወይ ፋኑደ ህዝብ ብቶት 27 አመት የወለደው እንጂ ማናቸውም አደራጅ ኃይል የለውም። ህዝብ ብቶት የፈጠረው በመላ ኢትዮጵያም 27 አመቱ ዳግም እንዳይመጣ ያ ተደምሶ አዲስ ኢትዮጵያ ለመመስረት ተንቀሳቀሳ አዲስ ትውልድ ነው እንጂ እኔ ምንመራው ያሉ በሚዲያ ላይ ከፍታ የሚያደርጉ ሰዎች ከዚህ ቢታቀቡ አንድ ያስፈልጋል። በሌላው ለምሳሌ አሁን አዲስ አበባ ላይ አምስት ሰዎች ተገለዋል። ጠመንጃ ለመንጠቅ ትግስ ያደርጉ ነው የተባለ። በዚህ በተለጠነ ጊዜ መረጃ ካለ ትግስ ያደርጉ ወይ ለመንጠቅ ሙከራ ያደርጉበት ቢኖር እነዛ ግለሰቦች የተወሰደው እርምጃ ብልጨፈል ይችላል። ነገር ግን ምንም አይነት ሳያደርጉ እነዚህ ንጹሃን ሰዎች በሰላማዊ መንገድ ወጥተው የገደሉ መከላከያ ሰራዊት ለምን ፍርድ ዘን መቅረብ አለባቸው? በተጨማሪ ህዝብ ራሱ ያውቃል ማን ምን እንደሆነ ህዝብ በይበልጥ ያውቃል። በግልጽም እየተናገረ ነው። ስለዚህ ከህዝብ በላይ መረጃ ሲነገረው መንግስት ህዝብን የመስማት አስቀድሞ መረጃ ሲደርስ ወንጀሎችን የመከላከል ስራዎች በመከላከያ ሰራዊቱና በደህንነቱ እንዳስተሰራ ያሳያል። ይላል መረጃ ቀድሞ ባሉበትም ወንጀሎች ተፈጽመዋል። ሰላማዊ ህዝቦች ተፈናቅለዋል። በቅርብ ርቀት ወደፊት አዲስ አበባ ላይ እንዴት ነው ቀድሞ መረጃ ደርሶ መከላከል የሚቻለው? መዋቅሮችን ስነዚ ነገሮች በብዙ ሚሊዮን ብር አዲስ አበባ ሲንቀሳቀስ ተይዟል። ተደረገ ከሚት ሚሊዮን ብር የጦር መሳሪያዎችም እየገቡ ነው።
አድማጬ ምናልባት ይሄንን ሐሳብ በቀጣይነት የምናየው ነው። መንግስት ጠንካራ አቅም እንዳይኖረው እስከኋላ ሆኖ ቀድሞ የነበረው ስርዓት የሚወስደው ሚና ምንድን ነው የሚለውን ቅርብ መረጃ ያላቸው ሰዎችን እንትን የምንልበት ሁኔታ ነው። የሰጡን ሐሳብ በጣም ገንቢና ጠቃሚ ነው።
ለማጠቃለል ያህል
ያው ግን ያለን ሰዓት አጭር ስለሆነ የሰጡን ሐሳብ በራሱ ገንቢ ነው። ማህበረሰቦችም አድማውጣት ተገቢ ነው የሚሆነው። አድማጬ
ሁለት አድማጮች አመለካከታቸውን ተናግረዋል። የቅድሙ የመጀመሪያው አድማጫችን የተናገሩት ህገ መንግስቱ እስካልተሻሻለ ድረስ በዜጋ የሚለው እስካልሰፈረ ድረስ ኢትዮጵያ ውስጥ በግሩፕ ወይንም ደግሞ በአንዳንድ አካባቢ በተሰባሰቡ ኃይሎች የምትመራ ሀገር እስከሆነች ድረስ ችግር ነው የሚሆነው ላሉት ማለት የምንችለው ምንድነው? እስከምናቀው ድረስ ይሄንን ህገ መንግስት የዶክተር አብይ መንግስት ለማሻሻል ፍላጎት እንዳለው ሰምተናል። ያንንም ደግሞ ህገ መንግስት በአንድ ቀን አይሻሻልም፣ ያንንም ያሻሽላሉ ብለን ተስፋ እናደርጋለን። መሻሻል እንዳለበት ምንም ጥርጣሬ የለውም። በሌላ በኩል ግን ያሁኑም ህገ መንግስት እንኳን ቢሆን ሰው የሰው ልጅ ይግደል የሚል ገድሎ ህግ አይቅረብ የሚል አንቀጽ የለውም። የኛ ጥያቄ
አመድ እውነት ለመናገር ህገ መንግስቱም ጋር ለመدرس ይሄ እንትን አይደለም መሻሻል አለበት። በብዙ መንገድ ፖለቲሻኖች የሚሰሩት ስራ ነው የሚሆነው። ግን ኢትዮጵያ ውስጥ ስለ ሰባዊ መብት አያያዝ ህገ መንግስቱ ኦልሞስት ከ35% በላይ በስፋት የሚያየው ኢቭን 60 አንቀጾች የሚዳስሱት ነው።
ስለዚህ
አለ ይሄ ሰባዊ መብት አንድ መንግስት ሀገር ውስጥ መንግስት አስፈላጊነቱ የዜጎችን ደህንነት ማስጠበቅ ነው።
ስለዚህ ምንድነው ለማለት የፈለኩት አንደኛ ህገ መንግስቱ መሻሻሉ ጥያቄ ውስጥ አይገባም። እንደሚገባን ከሆነ ዶክተር አብይ ይሄንን ለማድረግ በዝግጅት ላይ እንደሆኑ ሰምተናል። ግን ሂደቱ የት እንደደረሰ አናውቅም። አንድ እሱ ነው። ይሄ ነገር መቀጠል አለበት። ማወቅ አለ ህዝብ የማወቅ መብት አለውና ማወቅ አለብን። እንዴት ነው ይሄ ነገር ያለው? በቃላት ብቻ መቅረት የለበትም። ፍላጎታቸውን ሰምተናል። ሁለተኛውና ዋናው ግን ይሄ ግድያ ህገ መንግስቱ ተቀየረም አልተቀየረም መቆም አለበት። ህግ የበላይነቱን ማስፈር አለበት። ኢትዮጵያ ውስጥ ህግ የበላይነት መረጋጋት አለበት። ማንንም ማንንም ገሎ ማንንም ማንንም ጎርቶ መኖር በሰላም መኖር መቻል የለበትም። ህግ ፊት መጠየቅ መቻል አለበት። ይሄን ለማድረግ ደግሞ የግድ ህገ መንግስቱ እንዲቀየር መጠበቅ የለብንም። ያሁኑም ህገ መንግስት ሆነ ይድሮ ይሄንን ይፈቅዳል። ችግሩ ያለው ወይ የፍላጎት አለመኖር ነው። ይሄንን ማድረግ የሚችሉት የመንግስት ባለስልጣናት ወይ ፍላጎት የላቸውም ወይ አቅም የላቸውም። ያንን ደግሞ በተለይ አቅም ማጣት ከሆነ ለህዝብ አሳውቀው ህዝቡ እንዲረዳቸው ህዝብ ከጎናቸው ስለሆነ እንዲረዳቸው ማድረግ አለባቸው እንጂ አሁን እንደምታየው የተለያዩ መግለጫዎች እየሰጡ ወይንም ደግሞ ከንፈር እየመጠጡ ህዝቡ በየቀኑ የሚገደልባት ሀገር መሆን የለባትም። የኔ የዶክተር አብይ መምጣት ጋር በተያያዘ የነበረኝ ምኞትና ምንድነው ተስፋዬ ምን ነበር? ይቺ ሀገር ይቺ ኢትዮጵያዬ ከእንግዲህ ወዲህ ይሄን ያህል ሰው ተገደለባት የሚል ጽሑፍ በአምነስቲም ሆነ በምን አልሰማም አላይም የሚል ነበር። አሁን ግን በራሱ በዋና ከተማው አካባቢ 58 ሰዎች ሞቱ ብሎ የአምነስቲ ሲናገር ጠቅላይ ሚኒስትራችን ኡጋንዳ ሄደስ ብሎ እንዴት ነው ነገሩ? ይሄ ነገር አያሳስበንም ወይ? ምንድነው ሳይቃጠል በቅጥ ይላል? አስቀድመን ይሄን ነገር ምናልባት አልታያቸው እንደሆነ ጠቅላይ ሚኒስትራችን ይሄ ነገር እኮ ያሳስበናል። ሌላው ቀርቶ ምንድነው እሱ ከዚህ በፊት ወያኔ አኬልዳማ ነው የምትሉት ወንጀል ያልሰራ ወንጀል ሰርቷል ብሎ በቲቪ አቀናባብሮ ሲያቀርብ እንዴት አደረጋላችሁ ያንን እንጮ ነበር። አሁን ስሰማ የአዲስ አበባ ፖሊስ አምስት ወጣቶች ሰላማዊ ሰልፍ የወጡ ወጣቶች ገሎ መሳሪያ ሊነጥቁኝ ነው ሲል ከዚህ በለጠ አኬልዳማ ለኔ የለም። አብይን ስራውን ለማደናቀፍ የታጥቀው የተነሱ ኃይሎች እንዳሉ ሁልጊዜ ይነገራል። ይሄን እናቀዋለን። ግን በዚህ ብቻ ይሄንን ያላዘንን መኖር የለብንም።
ያው ምናልባት
አብይም ያንን ነገር ከህዝቡ ጋር አንተም ብሎ አንድ ነገር መደረግ አለበት እንጂ ወያኔ ነው ወያኔ ነው ይያልን ህዝብ ማለቅ የለበትም። ደካማ ጎን ካለው ያንን ነግሮ እርዱኝ ማለት አለ። አለበለዚያ የተደበቀ አጀንዳ ከሆነ እሱንም ደግሞ አስቀድመን መወያት አለብን ባይ ነኝ።
ያው ዘውዱ ምናልባት የቀረን ሰዓትም 8 ደቂቃ ስለሆነ
እንግዲህ አሁን የተነሳው ነገር ሁሉንም ነገር ከድጥ የተገኘ ሰሊጥ አይነት ነገር ባይሆን መልካም ነው። ምክንያቱም ለምንድነው በጋድ በቪዲዮ ማስረጃዎች በድምጽ ማስረጃዎች የተቀረጹና በየሶሻል ሚዲያዎች ላይ የተነገሩ አሉ። እንዲሁም የሰዎች ማስረጃዎች በራሱ በኢትዮጵያ ቴሌቪዥን እየተላለፉ ባሉበት ወቅት ላይ ይሄን ያደረገው ሌላ አካል ነው ብሎ ሌላ አካል ላይ ጣት መጠቆም ለተገቢ ነው ይላል። ምክንያቱም ከተንቀሳቃሽ ምስል በላይ ማስረጃ የለም። ይሄ ድርጊት በማን እንደተፈጸመ ይሄ አደባባይ ምስጢር ነው። ማን እንዳደረገው አደባባይ ምስጢር ነው። ከበፊትም ከኢትዮጵያ ሬዲዮ ላይ ስንናገር የነበረው ይሄ ነው። በዘር ፖለቲካ ግፊቶች ሰዎች ስሜታ ይሆነው ሌላ ጥቃት እንዲያደርሱ ምን ይደርስባቸው ማንፈልግም። ሰዎች በኢትዮጵያዊነት በአንድነት በህብረት እንዲኖሩ ነበር ግፊት ስናደርግ የነበረው። አሁንም የሚሆን ዘለቄታዊ ሰላም ሊያስገኝ የሚችለው በኢትዮጵያ አንድነት ዙሪያ በመሰባሰብ ነው። ዘርን መሰረት ያደረገ ድርጅት ወይም ደግሞ ዘርን መሰረት ያደረጉ ነገሮች በሙሉ ስብስቦች፣ ቡድኖች ሊያመጡ የሚችሉት አንዱ በአንዱ የበላይነትን ለማግኘት በሚያደርገው ሽኩቻ የህዝብ እልቂት ይፈጠራል። ይህ እንዳይሆን ደግሞ እኛ መሆን ያለብን ማድረግ ያለብን ብዬ ማሰበው አንድ መንግስት በብሔር መደራጀት የሚለውን ነገር በህግ ደረጃ ወጥቶ ማስቆም መቻል አለበት። በሃይማኖትና በብሔር የሚደራጁ ድርጅቶች ብዙ ጊዜ በዓለም አሁን ቀደም በጠቀስ ነው በሩዋንዳም በተለያዩ በጀርመንም በነበረው ከዚህ በፊት በተለያዩ በነበሩት ባለፉት ታሪኮች ላይ ምናየው ያመጣው እልቂት ነው የጅምላ እልቂት ነው ያስከተለው። ማንንም በዛ ተደራጅቶ ውጤታማ የሆነ አካል የለም። እንኳን እኛ 80 ብሔር ብሔረሰቦችን ያቀፈች ሀገር አይደለም ሁለት ብሔር ያቀፈች ሀገር እንኳን ይሄን ያክል እልቂት አስከትላ ያ ነገር ጠቃሚ እንዳልሆነ አውቃ በህግ አርቀቃ የከለከለችበት መንገድ ነው ያለው። ከነሱ ትምህርት መውሰድ አለብን። ስሜት ዕውቀት አይደለም። ስሜት ማንንም ጥሩ ደረጃ አይደለም። በስሜት ነው የሰው ልጅ ተገፍቶ ብዙ ህይወት እስከማጣት ወይም ህይወት እስከማጥፋት የሚደርሰው። ኢትዮጵያ የሚያስፈልጋት አንድነት ብቻ ነው። በኢትዮጵያ ውስጥ መኖር የምንችለው 80 ብሔረሰብ ያላት ተዋልዶ እርስ በርስ በስራም በሃይማኖትም በምንም ይገናኝ ማህበረሰብን በብሔር ደረጃ አደራይቶ እንዲፋጭ ማድረግ ምንም ጠቀሜታ የለውም። ዘለቄታዊ መፍትሄም ሊሆን አይችልም። መንግስት እዚህ ላይ ትልቅ የሆነ ትኩረት ሊያደርግ ይገባል። በሁለተኛ ደረጃ ወደፊት በሚኖረን ፕሮግራም ላይ ይሄ በዘርን መሰረት አድርገው በተለያዩ ሶሻል ሚዲያ ላይ በተለያዩ ዓለማት በአውሮፓም በአሜሪካም ሆነው ቅስቀሳ የሚያደርጉ ሰዎች አሉ። ምናቃቸው አክቲቪስቶች ዘርን መሰረት አንዱ ዘር እንዲጠላ የነሱ የበላይነት እንደተበደሉ አድርጎ ማቅረብ በፊት የነበሩ ነገስታቶች እንደበደሉ አድርጎ አቅርቦ የሆነን ወገን እዛ ላይ የነበረውን የስልጣን የዘር የስልጣን ላይ የነበረውን አካል ዘርን በማጤን ይሄ ዘርኛ ላይ በደል አድርሷል ኤኬሌ የሚባለው እንደዚህ አድርጎናል በማለት ሐውልት እስከመትከል ደረጃ ደርሶ ህዝቡ እንዲናቆር የሚያደርጉ አሁንም ጭምር አሁንም እንኳን ሰዎች በተለያዩ መንገድ እየሞቱ ይያሉ እንኳን ቪዲዮአቸውን እየሰሩ ያሉ አክቲቪስቶች አሉ። ተጠያቂነት እንዲኖር ህግስ አለ ወይ? በእነዚህ በተለያዩ ዓለማት ሆነው ህዝብን ከህዝብ የሚያጋጭን ፕሮፓጋንዳ የሚሰሩ ሰዎችን ተጠያቂነት በህግ ደረጃ ተጠያቂነትን የሚያስከትል የረቀቀ ህግ አለ ወይ የሚለውንም ነገር ጠይቀን ምላሽ ምናገኝበት ነገር ቢኖር የተደሰለ
ምን አልባት እንግዲህ ይሄ ፕሮግራም ዛሬ ላይ የፈጠረብን ጫና ሀገር ውስጥም ያለው ስሜት ቆስቆሶን መጣን እንጂ ከዚህ ቀደምም ስናየው የነበረበት ሂደት አለ። በቀጣይ የሥራ የሳምንታቶች የስርጭታችን ሂደትም ካድማጮቻችን ጋር እየተባበርን በዘለቄታዊነት ይሄንን አይነት እኩይ ተግባሮችን አስቀርተን ወደ ኢትዮጵያዊ ዘውጌነት ሰው በብሔረተኛ ሊሆን የሚገባው በኢትዮጵያዊነቱ መሆን አለበት በሚለው ላይ ብዙ ምንስ መስራት ያለብን ሂደቶች አሉ። ከዛ በተጨማሪ ያው እንግዶችን ጋብዛለን። ያንን ስንል ምን ማለት ነው? ከዚህ ውስጥ ደግሞ በአውሮፓና አሜሪካ ውስጥ ውጪ ሆኖ ይሄንን አጥፊ ኃይል የሚሰሩ ሰዎች በተለይ ደግሞ ሄት ስፒች ይሄ የአንድ ጎሳ ብቻ በተለያዩ ብሔረተኞች ላይ እየተገደረገ ያለ ነገር ነውና እነዚህን ሰዎች በሕግ አግባብ በአለም አቀፍ ሕግ ወንጀል ጠይቆ ማስቆም ይቻልባቸው መንገዶች አሉ። ይሄንን የሕግ ዕውቀት ያላቸው ሰዎች አምጥተን ማህበረሰቡ በነቃ መልኩ በተደራጀ መልኩ እነዚህ ሰዎች ሊያስቆም ይገባል። መተፋፈር የለብንም። አገር ያጠፉ እኛ በይሉን ተመታፈን የለብንም። መስራት አለብን። ምን ሰራበት ነው?
በተለይ የሚያሳዝነው እንደነዚህ አይነት ሰዎች እንዳራደቃለን መጨረሻ ላይ ማለት የሚቻለው በነጻው ሀገር ዲሞክራሲ ባለበት ሀገር ቁጭ ብለው ወልደው ተከብረው በሰላም የኖሩ ያውም እንግዲህ ታያችሁ ስንትና ስንት ሺ ኪሎ ሜትር ርቀው በሃይማኖት በመልክ በዘር በጾታ በምን የማይመስላቸው የማይመሳሰላቸው ግንኙነት የሌላቸው ሀገር ጋር የኖሩ ሺ መቶ አመታት አብሮ የኖረን ህዝብ እንዲለያይ መብቱ እንዲቀነስ ያንድኛው ከፍ እንዲል የሚታገሉ ሰዎች ህሊና ቢሶች መሆን አለባቸው። አሜሪካ፣ አውሮፓ፣ አውስትራሊያ ቁጭ ብሎ ከኢትዮጵያ ጋር ምንም ግንኙነት የሌላቸው በዘር በሃይማኖት እነዛ ሀገር በነጻነት እየተነቃነቁ እዛው ኢትዮጵያ ውስጥ ተዋልዶ አብሮ የኖረውን ህዝብ እንዲለያይ ፕሮፓጋንዳ የሚነዙ እንስሳዎች መሆን አለባቸው። አዙሮ ማየት የማይችሉ እንደነዚህ አይነቶቹን እኔም
መቆምም
አለበት መጋለጥ አለበት። ህግ ካለ የዓለም አቀፍ ህግ መኖር አለበት ይኖራልም እንመለከታለን። በመጨረሻ ግን አንድ ቃል መናገር ፈልጋለሁ። ምን ይባላል በሀገራችን? ሞኝ ሰው እባብ ሁለት ጊዜ ይነክሰዋል። አንድ ጊዜ ለራሱ ሲያይ፣ ሁለተኛ ጊዜ ለሰው ሲያሳይ ይባላል። ባይናችን በእኛው ዘመን ሩዋንዳ ውስጥ የደረሰውን በዘር የመጣ ጭፍጨፋ እያየን ቁጭ ብለን አውሮፓ በሰላማዊ ሀገር ቁጭ ብለን ዲሞክራሲ ሀገር ቁጭ ብለን ሀገራችን ውስጥ አብሮ የኖረውን ህዝብ በተዘዋዋሪ መንገድ ተጨፋጨፍ የምንል ሰዎች ጥላቻን እየነዛን አሪዮስ የተላበሰን የሰይጣን ጉማጆች መሆን አለብን። ይሄንን ደግሞ የመጣው ይመጣል ኢትዮጵያ ድምጽ ሬዲዮ ወደፊት በተለያዩ መንገዶች ማጋለጥና እውነቱ እንዲወጣ የኢንተርናሽናል ኮሚኒቲው ምን እንደሚል እንድንዚህ አይነት ሰዎች ላይ የተቻለንን እንሰራለን። አድማጮቻችን በዚህ እንዲረዱን በቅድሚያ እንዲተባበሩን እንላለን።
ምናልባት የተዘነጋ ሐሳብ ቢሆነው አህመድ፣ በዚህ ጉዳይ የተጎዱ ሰዎችን የመርዳት ስራ ሂደት ውስጥ
ሰዎችን እንደውላለን ብለው ነበር።
አይ ኢቨን ኢንተርናሽናልም እየተሰራ አለ። ባጭር ጊዜ ውስጥ ጥሩ ውጤት እየታየበት ያለ እነታማኝ በጥሩ ሁኔታ እየሰሩት ያለ ጎፋንድሚ ላይ ያለ ማህበረሰቦች፣ ይሄን አድማጮች መርዳት የምትፈልጉ ሰዎች በተቻላችሁ መጠን ኪሳችሁ የፈቀደውን ያክል የወገን ችግር የኛም ችግር ነው። ይሄ ቁርጠኝነት ቋሚ ይደጋፊነታችን ወይም ለዚህ መጥፎ እኩይ ተግባር አይሆንም ባይነታችን በዛ መልኩ ጎፈንድሚ ላይ ገብተን ከዚህ ቀደምም ኢትዮ አሊያንስ የሚያዘጋጀው ይመስለኛልና በደንብ እንሰራበታለን። ያ መልእክታችን ነው። አዲስ አበባ ውስጥም ያለው አላግባብ የሆነ አፈሳ ይቁም መልእክታችን ነው። እያንዳንዱ ህገወጥ ስራ የሰሩ ሰዎች መንግስት ተከታትሎ ህጋዊ እርምጃ ይውሰድ መልእክታችን ነው። ኢትዮጵያ አንድነታችን ይለምልም። የዛሬ ፕሮግራማችን ይመስላል አድማጮቻችን። በቀጣይነት በዚህና በተመሳሳይ ጉዳዮች የጋራ መፍትሄ እናመጣበት ሐሳቦች ላይ እንወያያለን። ለዛሬ ስላደመጣችሁን እጅግ በጣም አድርገን ነው የምናመሰግነው። ፕሮግራማችን በቀጣይ ሳምንት ተመልሶ መጥቶ እናንተ ጋር እስከምንሆን ድረስ ቸርን ሰንብት መልእክታችን ነው። በጣም እናመሰግናለን። መልካም ቀን። እኔ በንጉርጉሮ ሁይ